የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ይህ በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቶክሆልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ እንደ ኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 ኤፍኤም ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ሰው በመሆኑ ብቻ በተፈጥሮ ከተሰጠው ችሎታና ዕውቀት አንዱና ዋነኛው ሐሳቡንና የሚፈልገውን ጉዳይ በቃላት አሳክቶ በመናገር ሌሎች ሐሳቡንና ፍላጎቱን እንዲረዱለት እንዲያውቁለት ማድረግና የሌሎችንም ሐሳብና ፍላጎት አዳምጦ መረዳት ነው። ስለዚህም ሐሳብንና ፍላጎትን በቃላት አገጣጥሞ ለሌላው ማሳወቅና መግለጽ የተፈጥሮ ችሮታ በመሆኑ ማንኛውም ሰው ይህ የተፈጥሮ መብቱ በሕግ እንዲከበርለት የዓለም አቀፉ ሕጎችም ያዛሉ። በዚህም መሰረት ሐሳብን በነጻነት የመግለጽ መብት ይቅርታ በዓለም አቀፍ የሰው ልጆች መብት The Universal Declaration of Human Rights በአንቀጽ 19 ላይ ሰፍሯል። ከላይ በተጠቀሰው አንቀጽ 19 ላይ ስለ ሐሳብን በነጻነት ስለመግለጽ መብት እንዲህ ይላል። ማንም ሰው የፈለገውን አስተሳሰብ ያለምንም ጣልቃ ገብነት መያዝ ከመቻሉም በላይ ይህንን ሐሳቡን በነጻ ያለምንም እገዳ ለመግለጽና ለሌላው ማካፈል ይችላል ይላል። ይህ መብት በዚሁ አንቀጽ 19 ላይ ሲዘረዝረው ይህ ሐሳብን በነጻ የመግለጽ መብት ማለት ኢንፎርሜሽን በነጻ መፈለግ ማግኔትና ብሎም የተገኘውን ኢንፎርሜሽን አሳልፎ መስጠት ወይም ማካፈል ናቸው። ምንም እንኳን ሐሳብን በነጻ የመግለጽ መብት ባለም አቀፍ ህጎች ተደንግጎ በጽሑፍ የተቀመጠው ባለፉት 100 ዓመታት ቢሆንም ይህንን ህግ የሰው ልጅ በስራ ላይ ማዋል የጀመረው ታሪክ እንደሚገልጸው ከሆነ ከክርስቶስ ልደት በፊት በ5ኛውና በ6ኛው መቶ ክፍለ ዘመን ነበር። ለዚህም እንደ ምሳሌ የሚተከሱ የሮማ ሪፐብሊክ ሁለት ዋና ዋና የሆኑ የነጻነት መብቶች ናቸው። የሃይማኖትና ሐሳብን በነጻ የመግለጽ መብቶች። ሐሳብን በነጻ የመግለጽ መብት ምን ያህል አስፈላጊ እንደሆነና ይህ መብት ካልተከበረና ሰዎች ሐሳባቸውን በነጻ መወያየትና መግለጽ ካልቻሉ ምንም አይነት የህብረተሰብ እድገት ሊመጣ እንደማይችል ብዙ የዘመናችን ታላላቅ ፈላስፎች ያስረዳሉ። ከ1806 እስከ 1807 የኖረው እስከ 1873 የኖረው ታላቁ የሊበራሊዝም ፈላስፋና ናሽናል ኢኮኖሚስት ጆን ስቱዋርት ሚለር ነጻነት ከሌለና ሰዎች ሐሳባቸውን በነጻነት መግለጽ ካልቻሉ ምንም አይነት እድገት በሳይንስም ሆነ በህግ ወይም በፖለቲካ ወይም በኢኮኖሚ ሊኖር አይችልም ይላል። ጆን ስቱዋርት ሚል ሐሳብን ያለምንም ገደብ በነጻ መግለጽና መወያየት መቻል ምን ያህል ጥቅም እንዳለውና የነጻነቶች ሁሉ የበላይ መሆኑን ሲያስረዳ እንዲህ ይላል። ከነጻነቶች ሁሉ የማወቅ ሐሳቤን የመግለጽና በነጻ የመወያየት የመከራከር እንዲሁም በህሊናዬ ውስጥ ያለውን ለመግለጽ የሚያስችለኝ ነጻነት አትከልክለኝ ነበር ያለው። ሰው የማይስማማበትን ሐሳብም ማዳመጥና የሚቃወሙትን ሰው ሐሳብን የመግለጽ መብት ማክበር ምን ያህል የነጻነት ዋናው ምልክት እንደሆነ የዘመናችን ታላቅ ሰው የሆነው ኖአም ቾምስኪ ሲያስረዳ እንዲህ ይላል። የመናገር ነጻነትንና ሐሳብን የመግለጽ መብትን አከብራለሁ ካልክ የማትስማማበትንም ሐሳብ እንዲነገር መስማማትና መፍቀድ አለብህ። ስታሊንና ሂትለርም የመናገርና ሐሳብን በነጻ የመግለጽ መብትን ይደግፉ ነበር። ነገር ግን እነሱ ይህንን መብት የሚደግፉት ተናጋሪውም ሆነ ሐሳቡ ለነሱ የሚስማማቸውና የሚፈልጉት ከሆነ ብቻ ነው ይላል። ሐሳብን ያለ ፍርሃት በነጻ መግለጽ መቻል ከዲሞክራሲ ጋር የተያያዘና የማይነጣጠል ነው። ሐሳብን በነጻ መግለጽ መቻል ለኡነተኛ የፖለቲካ ውይይት በር ከፋች በመሆኑ ለዲሞክራሲ ማበብና ማደግ አይነተኛ ማስረጃ ነው። ሐሳብን በነጻ መግለጽና ዲሞክራሲ የተያዙ ናቸው ብለው ከመያምኑት የዘመናችን ሌሎች ተማራማሪዎች አንዱና ዋነኛው የሆነው አሌክሳንደር ሜክሊዮን ሲናገር የዲሞክራሲ መንስኤው በራሱ በህዝቡ የሚተዳደር መንግስት መቋቋሙ ነው ይላልና በመቀጠልም በራሱ በህዝቡ የሚተዳደር መንግስት በትክክሉ እንዲሰራ ሊያደርገው የሚችለው ያወቀና የነቃ መራጭ ህዝብ ሲኖር ነው። ህዝቡ ያወቀና የነቃ እንዲሆን ደግሞ በምንም አይነት ሁኔታ የኢንፎርሜሽን መለወጥ ገደብ በህዝቡ ላይ መጣል የለበትም ይላል። በመቀጠልም በህዝብ እንኳን ቢመረጥም ስልጣን ላይ ያለው ኃይል ኢንፎርሜሽን በመገደብም ሆነ ሐሳቡን እንዳይገልጽና በነጻ እንዳይወያይ ብሎም ተቃውሞውን እንዳያሰማ ህዝቡን በማንኛውም መንገድ ካገደው ዲሞክራሲ በምንም አይነት ሊተገበር አይችልም ይላል። ወደ ኢትዮጵያችን ፍታችንን ዞር አድርገን እነዚህ ከላይ ተጠቀስናቸው ነው የሰው ልጆች የተፈጠሩና ህጋዊ መብቶች ሁኔታ ብንመለከት ስልጣን ላይ ያለው ኃይል እነዚህን መብቶች አፍኖ ከመያዝም አልፎ አፈናውንና ጭቆናውን ህጋዊ ለማድረግ የህግን ምንነት በማያውቁ ህጋውጮች ህግ አውጥቶ በማጸደቅ ህዝቡ ምንም አይነት የኢንፎርሜሽን ልውውጥ እንዳያደርግ ወስኗል። በዚህ አዲሱ የዲሞክራሲ ጸር በሆነ ህግ መሰረት ማንኛውም ሰው ወያኔ ከመሚለውና ከመፈቅደው በስተቀር ስለማንኛውም ነገር መጻፍና ሐሳቡን በሳይበርም ሆነ በሌሎች ሚዲያዎች መግለጽ አይፈቀድለትም። ይህን ሲያደርግ የተገኘ እስከ 20 ዓመት የእስራት ቅጣት ሊፈጸምበት ይችላል። ያገሬ ሰው ሲተርት ምንድነው ምን ያለበት ዝላይ አይችልም ይላል። ወያኔም በዝቡና በሀገሪቱ ላይ የሚፈጽመው ወንጀል ይፋ እንዳይወጣበት በኮምፒውተር ወንጀል አዋጅ ስም ዜጎችን በማፈን ወደ ጨለማ ቤት ለመወርወር እንዲያመቸው የኢንተርኔት አጠቃቀምን የተመለከተ ህግ ስለ ኢንተርኔት ምንም በማያውቁና ተከራክረው ማስረዳት በማይችሉ የአእምሮ ደንቆሮች ስብስብ ህግ አውጥቻለሁ ይላል። ይህ መንግስት ነኝ ባይ የወረቦላዎች ጥርቅም በዜጎች ላይ ከፍተኛ መንግስታዊ ሽብር የሚፈጽመው በስልጣን የመቆየት ፍላጎትን ለማሳካት በከፍተኛ ገንዘብ እጅግ አደገኛ የሆኑ የሳይበር ጥቃቶች በሀገር ውስጥና በውጭ በሚኖሩ ኢትዮጵያውያንና ተቋማት ላይ ሲፈጽም እንደነበረ መረጃዎች ይፋ አድርገዋል። የማህይሞች ስብስብ የሆነው የወያኔው የፓርላማ ያጸደቀው የኢንተርኔት ህግ ይህን እስከዛሬ በድብቅ ሲሰራው የነበረውን ወንጀሉን በህግ ለማስደገፍ ያወጣው አዋጅ ለመሆኑ እንኳን ህዝቡ ለሆዳቸው ያደሩት ደጋፊዎቹም ጠንቅቀው ስለሚያውቁ ያፍሩበታል። ፈላጭ ቆራጮች መውደቂያቸው ሲቃረብ እንዳበደ ውሻ ግራና ቀኝ መናከሳቸው የተለመደ ነው። ይህ ከመውደቃቸው በፊት የሚያደርጉት መራወጥ በህዝቡና በትግሉ ላይ አደጋ እንዳያደርስ ተጠንቅቆ መስራት አስፈላጊ መሆኑን የኢትዮጵያ ድምጽ ሬዲዮ ያሳሰበ የወያኔን የጭንቀት ምጃ ግን የጨነቀው እርጉዝ ያገባል የወለደችለት ገደል ይገባል የሚለውን የአበው ተረት በማስተዋወስ ወያኔ የሚፈራውና የማይቀረው ውድቀቱ የማይቀርለት መሆኑን ምልክቶቹን እያየን በመሆኑ በውድቀቱ የምታዝኑ ሐዘናችሁን በልክ እንዲያደርግላችሁ በመጪው ውድቀቱ የምትደሰቱም ደስታችሁ እውን እንዲሆን የበለጠ በርታችሁ ስሩ እንላለን። ጋሚ ውድ አድማጮቻችን እነሆ የኢትዮጵያ ድምጽ ሬዲዮ የሳምንታዊ የውድ ፕሮግራሙን ጀምሯል። በዛሬው ፕሮግራማችን የተለያዩ ዝግጅቶችን ይዘንላችሁ ቀርበናል። አዳዲስ የሬዲዮን ባልደረቦችም ከኛ ጋር አግኝተናል። እነሱንም እናስተዋውቃቸው። እስቲ እናስተዋውቃቸው ባጭሩ።
እሺ፣ በእምነት ስንታየው ባላለው
በእምነት ስንታየው እንግዲህ ዜናውን ትይዝልናል ማለት ነው።
መብራቱ ጻሃዩ ባላለው
መብራቱ ተመስገን የኛው ሄዶ የቆየ ነው። እንግዲህ ዛሬ በዛሬው ፕሮግራማችን መብራቱና ተመስገን ምንድነው የምታቀርቡልን? አንድ ያዘጋጃችሁት ፕሮግራም አለ።
በዋናነት ዛሬ ያዘጋጀ ነው በሳለፍነው ሳምንት በኖርዲ ካንትሪ አዘ ኖዋሪ ወቺ ሆኑ ላይክ በአርበኞች ግንቦት ሰባት ለፍትህ ለነጻነትና ለዲሞክራሲ አባላት ያዘጋጁት የገቢ ማሰባሰቢያ ዝግጅትና እንዲሁም ከፕሮፌሰር ብርሃኑ ነጋ ጋር የነበረው የውይይት መድረክ ከዚህ ከስዊድን ኦስሎ ላይ ነው የተዘጋጀውና ከዚህ ከስዊድን የሄዱ አባላቶችና ደጋፊዎች ነበሩና የነበረው የጉዞ ሂደት እና ስሜት ምን ይመስላል የሚለውን ምናባዊ እይታ ለማሳየት
ስላዊ ድርሰት ልትሰጡን ነው ማለት ነው። በነገራችን ላይ ዝግጅቱ ለአባሎችና በደጋፊዎች ብቻ ሳይሆን ማንኛውም ሀገር ወዳድ ኢትዮጵያዊ ተገኝቶ ለመታዘብ ይችላል። ያንን ነው የሚመለከተው። በጣም ጥሩ። ባንተ በኩልስ?
እንስተልን ያው በቅድመ ዜና ይዘን ልቀርበናል። የወቅቱ የሰሞንኛው ዜናዎችን እናሰማቸዋለን።
ዋና ዋና ዜናዎቹንም በዝርዝር ታሰማናለን። ከዚህ በተረፈ እንግዲህ ውይይት ይኖረናል። ይሄንን ውይይት በተመለከተ አንድ እንግዳ የሰውን ልጅ ምናደንቀው በማንነቱ በትውልዱ ወይንም በዘሩ በሃይማኖቱ አይደለም። ማንም እናት አባቱን እንኳን አይመርጥም። እንኳን አገሩን እንኳን ዘሩን ከማን እንደሚወለድም አይመርጥም። ማንም እምናደንቀው እምናከብረው ሰውን በስራው ነው። ትልቅም ትሁን ትንሽም ትሁን ስራው አመርቂ ከሆነ ያን እንደዚህ አይነት ሰዎችን ማድነቅ እንወዳለን። መደነቅ ኢትዮጵያኖች ትልቁ ትንሹ ድክመታችን አንኛው ነው የሚታይ ሰዎች ያቅማቸውን በሚሰሩበት ጊዜ ጎሽ አበጃቸው ማለት አንችልም። ብዙ ሰርተው ትንሽ እንደው የተሳሳቱ እንደሆነ ድምጥ ማጣቸውን ማጥፋት እንወዳለን። እኛ ኢትዮጵያ ድምጽ ለዲሞክራሲ የሚያምንበት ነገር ደግሞ ቢኖር ምንድነው ትንሽም ቢሆን ያቅሙን የወረወረ ፈራይ ይባል የሚላል ያገሬ ሰው። እንደነዚህ አይነት ሰዎችን ያቅማቸውን የሚሰሩትን ሰዎችን ማበረታታትና ሌሎችንም የነሱን አሪያ ተከትለው እንዲ የነሱን መንገድ እንዲከተሉ ለማድረግ ፍላጎት ስላለን በዛሬው ዕለት አንድ በዚህ አካባቢ እምናደንቀው ኢትዮጵያዊ እናስተውቃውና እናቀርብላችኋለን እናስተውቃችኋለን። እኚህ ኢትዮጵያዊ ለሀገራቸውና ለህዝባቸው ሲሉ የሚያደርጉትን ትንሽም ብትሆን አስተዋጽኦ ስለምናደንቅ ይዘንላችሁ እንቀርባለን። ከዜና ፕሮግራማችን በኋላ እንደተለመደው ዛሬም የይሁድ ጨዋታ ይዘንላችሁ ቀርበናል።
ለብሩክ በረከት የሚዘጋጀው ጨዋታ ፕሮግራም እሱም ይቀርባል።
ይቀርባል እንግዲህ ውድ አድማጮቻችን ፕሮግራማችንን በቀጥታ መከታተል ለምትፈልጉ በራዲዮ ሲድዌስት ዌብሳይት ገብታችሁ መርሶ ምንድነው የሚባለው ዳይሬክት ነው የሚባለው
ኦንላይን
ብትገቡ በቀጥታ ፕሮግራሙን ማዳመጥ ትችላላችሁ። አለበለዚያ እንግዲህ የሬዲዮ ዌብሳይት
ጎግል ላይ ገብተውም የራዲዮ ሲድቬስት ኦንላይን ስትሪም ምናምን ካገኙ ብዙ አሉ። ላይቭ የሚተላለፍባቸው እንትኖች ሊንኮች አሉ። እንግዲህ ባንዱም
ራዲዮ ሲድቬስት ቀላሉ ጉግል ብለው ገብተው ራዲዮ ሲድቬስት ብለው ኦንላይን ቢገቡ በቀጥታ ያገኙታል። እና እንግዲህ አድማጮቻችን ከኛ ጋር እስከ 6 ሰዓት ድረስ እንደምትቆይ ተስፋ እናደርጋለን። አስተያየት፣ ትችት፣ መልእክት ማንኛውንም ነገር መናገር የምትፈልጉት ካለ በስልክ ቁጥራችን 0819000 በመደወል መልእክታችሁንም ጥያቄያችሁንም ማስተላለፍ ትችላላችሁ። መልካም ቆይታ። እኔም
በእምነት ሰንታዮ
ናይን ተመስገን
እንዲሁም መርሶና የዝግጅቱ የእለቱ ዝግጅት አላፊያችን ሙሉጌታም ይመኝላችኋል። መልካም ቆይታ።
ሰኔ 5/2016 ጠዋት 11 ሰዓት ከተለያዩ የስዊድን ከተማ የመጡ ኢትዮጵያውያን ጉዟቸውን ሴንትራል ስቴሽን ወደሚገኘው ባስ መጠበቂያ ጣቢያ አድርገዋል። ምክንያቱም ደግሞ በኖርዌይ የአርበኞች ግንቦት 7 ሊቀመንበር ከሆኑት ከአርበኛ ታጋይ ፕሮፌሰር ብራኑ ነጋ ጋር የሚደረገውን ስብሰባና የገቢ ማሰባሰቢያ ፕሮግራም ላይ ለመሳተፍ ነበር። ሁሉም የጧትን እንቅልፍ ማጣት ረስቶ በፍጹም የመረዳዳትና የፍቅር መንፈስ የጉዞውን መጀመር ይተባበቅ ነበር። የተጓዡ ቁጥር ከተሟላ በኋላ 12 ሰዓት ግድም ጉዞ ወደ ኖርዌይ ተጀመረ። በጉዞም ላይ የጧቱን እንቅልፍ ማጣት ያደከማቸው ሰዎች ለማረፍ ቢሞክሩም የበረቱትና የጠነከሩት ደግሞ የተለያዩ ሀገራዊ ስሜትን የሚቀሰቅሱ ዘፈኖችንና መዝሙሮችን በመስፈንና በመዘመር እንቅልፍና የድካም ስሜትን ከመንጓዝበት ባስ አባረውታል። በዚህ መልኩ የጨፈረና የተዝናና የተጓዘው ቡድን ጭፈራውንና ሙዚቃውን ለምሳ የተሰጠው 45 ደቂቃ ገጥቶት ከባሱ ወረደ። ምሳውንም ሁለት ሀገር ወዳድ ኢትዮጵያውያን በፈቃደኝነት ለተጓዡ ያዘጋጁትን ግሩምና ጣፋጭ ምግብ ለማስተዋወሻነት ከሚቀሩ ፎቶዎችና ቪዲዮዎች ጋር በአንድነት ተመገበ። ተመገቡም አልቀረም። ምግቡን ያዘጋጁትን ሁለት ሀገር ወዳድ ኢትዮጵያውያን አመስግኖና አመርቆ የሁለተኛው ምዕራፍ ጉዞ ቀጠለ። ከምሳ በኋላ በስዊድን የአርበኞች ግንቦት 7 ስራ አስፈጻሚ የሆኑት አቶ ዘለሌ በኖርዌይ መደረግ ያለባቸውን ነገሮች ካስረዱ በኋላ በኖርዌይ ለሚደረገው ጨረታ የስዊድን ተጓዥ ቡድን ተወዳዳሪ ሆኖ ይሆን ዘንድ ሁሉም የበኩሉን አስተዋጽኦ እንዲያደርግ ጠይቀው ለጨረታው የሚውል ገቢ ማሰባሰብ ተጀመረ። በዚህ ባስ ውስጥ የተጀመረው የገንዘብ ማሰባሰብ ፕሮግራም ላይ 20,000 የስዊድን ክሮነር ለመሰብሰብም ተቻለ። ጉዞው ቀጥሏል። ሙዚቃና ጭፈራውም እንዲሁ። በሙዚቃና በጭፈራው የተዝናናውና የተነቃቃው የስዊድን ተጓዥ ቡድን ኖርዌይ ኦስሎ ከተማ የሚገኘው የመሰብሰቢያ አዳራሽ ከቀኑ 9 ሰዓት ተኩል ደረሰ። ኖርዌዮች እንደ ኢትዮጵያዊ ባህላችን የስዊድን እንግዶቻቸውን ለመቀበል የአዳራሹ በር ላይ ቆመዋል። የስዊድን ተጓዥ ቡድንም ከባስ በመውረድ የኢትዮጵያን ሰንደቅ ዓላማ በመያዝ ሆብዬ መጣለው ሆብዬ በደለ ብሎ በመዘመር ወደ አዳራሽ ውስጥ ገባ። እየጨፈረ እየፎከረና እየዘመረ የገባው የስዊድን ተጓዥ ቡድን ያዳራሹን የቀኝ ክፍል መቀመጫ ያዘ። ብዙም ሳይቆይ የዕለቱ የክብር እንግዳ አርበኛ ታጋይ ፕሮፌሰር ብርሃኑ ነጋ እንዲሁም ያልተጠበቁት እንግዳ ፕሮፌሰር ጌታቸው በጋሻው መምጣታቸው ታወቀ። የስዊድን ተጓዥ ቡድን ከኖርዌይ አጋሮቹ ጋር በመሆን እንግዶቹን በደመቀ ሁኔታ ተቀበለ። እንግዶቹም በዶክተር ሙላለም መሪነት ቦታቸውን ያዙ። ጭፈራው ግን አልተቋረጠም። የኖርዌይ የዲሞክራሲ ለውጥ በኢትዮጵያ ሊቀመንበር የሆኑት አቶ ዳንኤል አበበ በለቱ ፕሮግራም መሪ በዶክተር ሙላለም ጋባዥነት የመክፈቻ ንግግራቸውን አደረጉ። በመቀጠል ፕሮፌሰር ጌታቸው በጋሻው ስለ ኢትዮጵያ ኢኮኖሚና ስለ ተቃዋሚ ፖለቲካ ድርጅቶች አብሮ የመስራት ባህል ሰፋ ያለ ማብራሪያ ሰጡ። በመጨረሻም ፕሮፌሰር ብራኑ ነጋ ስለ አርበኞች ግንቦት 7 ወቅታዊ ሁኔታና የትግል ስልት ሰፋ ያለ ማብራሪያ አደረጉ። ከህዝቡ የሚነሱትንም ጥያቄዎችን መለሱ፣ አስተያየቶችንም ተቀበሉ። ከዚህ ሁሉ በኋላ ነበር ያልታሰቡትና ያልተጠበቁት ሁለተኛዋ እንግዳ ፊታቸውን በማክስ ሸፍነው ብቅ ያሉት። እኚህ እንግዳ የታጋይ አርበኛ አንዳርጋቸው ጽጌ እህት ወይዘሮ ብዛየው ጽጌ ነበሩ። በግጥማቸውም ህዝቡን እንባራጭቷል፣ ህዝቡም በአንዳርጋቸው ጽጌ የተጻፈውን ላንቺ ነው ኢትዮጵያ የሚለውን መዝሙር እልህ በተሞላበት ሁኔታ በአንድነት ዘምሯል። የኖርዌይ ወይዛዝርትን ሙያ ያስመሰከረውን ምግብ አዳራሽ ውስጥ የነበረው ህዝብ በሰልፍ ተጠባብቆ ተመገበ። እኔን ያስገረመኝ ፕሮፌሰር ብርሃኑ ነጋ ከህዝብ በፊት አልበላም ብሎ እንደማንኛውም ሰው ተሰልፎ ወረፋ ሲጠብቅ ማየቴ ነበር። ከምግብ ግብዣ ስነስርዓቱ በኋላ የቀጠለው የጨረታ ፕሮግራሙ ነበር። ለጨረታ የቀረበው የአንዳርጋቸው ጽጌ፣ የፕሮፌሰር ብርሃኑ ነጋ እንዲሁም የታጋይ ማዕዛ ጽጌን ምስል የያዘ ፎቶ ነበር። ጨረታውንም የታጋይ አንዳርጋቸው ጽጌ እህት የሆኑት ብዛየው ጽጌ ያሸነፉ ሲሆን ያሸነፉትን የሶስቱን አርበኞች ፎቶ ድንቅ ፕሮግራም ላዘጋጀው ለኖርዌይ የአርበኞች ግንቦት 7 አዘጋጆች አስረክበዋል። የኖርዌይ አዘጋጆችም ከስዊድን ሀገር ለመጡ ሀገር ወዳድ ኢትዮጵያውያን በፕሮፌሰር ብርሃኑ ነጋ አማካኝነት አበረከቱ። ፕሮግራሙ ከሌሊቱ 6 ሰዓት ላይም ተጠናቀቀ። በታይቶ ሆቴልም ራት የአገር ባህል ምግብ ተበላ፣ በአገር ባህል ሙዚቃም ተጨፈረ። በማግስቱ እሁድ ሰኔ 6 2016 ከረፋዱ 4 ሰዓት ገደማ ካደርንበት ሆቴል ወደ ኖርዌይ የኢትዮጵያን ማዕከል ተጓዝን። በዛም ግሩምና ጣፋጭ ቁርስ ተመገብን። ብዙ ሐሳቦችንም ተለዋወጥን። የኖርዌይ አዘጋጅ ኮሚቴን አመስግነን ከነሱም ብዙ ተምረን ለማስተዋወሻ የሚሆን ፎቶዎችን በህብረት ተነስተን በአክብሮትና በፍቅር ተለያየን። ጉዞም ወደ ስዊድን ሆነ።
Atena, 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 At
አድማጮቻችን ይህ ከቀደም ብሎ ያዳመጣችሁት ከስዊድን የግንቦት አርበኞች ግንቦት 7 ማለት የአርበኞች ግንቦት 7 አባላትና ደጋፊዎች እንዲሁም አገር ወዳድ ኢትዮጵያውያን በጋራ ያደረጉትን ጉዞ ምን እንደሚመስል በተቻለ መጠን በስላዊ ድርሰት ለእናንተ ለአድማጮቻችን ለማቅረብ የሞከርነው ነው። ይህን በተመለከተ እንግዲህ እስቲ የዚህ ይሄንን ፕሮግራም ያጠናቀቁት ውይይት ያደርጋሉ። የኢትዮጵያ ድምጽ ሬዲዮም ሁኔታውን የኖርዲክ ነው ስለተባለ የኖርዲክ ዝግጅት ነው ስለተባለ ሁኔታውን ስዊድንንም ይመለከታል በሚል ለማየትና ለመታዘብ ሄዶ ነበር። አንዳንድ ነገሮችን እኔም ራሴ በቦታው ሆኜ አይቻለሁ። እስቲ ውይይታችሁን አዳምጣለሁ።
መብራቱ እንግዲህ እዛ ቦታ ላይ ነበርክ። ምን ታዝበሃል? ምንድነው ማየት የቻልከው ነገር?
ዋው ዝግጅቱ ገና ከጀምሩ እጅግ በጣም በስለተና ተሳሰብና ፍቅር ያለበትን ሂደት ነበር ያየነው። በተለይ ደግሞ ከመነሻው ጀምሮ በአውቶቡስ ውስጥ የነበረው ኢትዮጵያውያኖች ላይ መታየው ፊት ለፊታቸው ላይ መታየው የነበረው ወኔ አገር ፍቅር ስሜት ልብን የሚኮረኩር ነበር። እኔም እንደ አንድ ኢትዮጵያዊ እዛ ውስጥ ተገኝቼ ያንን ስሜት ማየት በመቻሌ እጅግ በጣም ነው የተደሰትኩት። ገና ከመጀመሪያው ኢትዮጵያዊነትን የምታይበት ኢትዮጵያዊነት ቋንቋ መሆኑ ብቻ ሳይሆን ከደም ጋር የተዋሃደ የተፈጥሮ ስጦታ መሆኑንም በተግባር ያየ በት አጋጣሚ ነው። ከጉዞ ጀምሮ ተነስተህ ስንሄድ የነበረው መተሳሰብ መደጋገፍ፣ ሲቀጥል ደግሞ ከዚህ ከስቶክሆልም ብቻ ሳይሆን ወጣም ያሉ ልጆች በመንገድ ላይ ነበሩና የተሳፈሩ እነሱ በሚገቡበት ሰዓት እነሱን ለማበረታታት የነበረው ሁኔታ እጅግ በጣም የሚያስደስት ሁኔታዎችና ስሜትን የሚፈጥር ነበር። በተለይም ደግሞ ከዚህ በፊት እኔ በራሴ ኤክስፒሪየንስ እዚህ በነበርኩበት ሂደት ውስጥ ያላየሁት አዲስ ኤክስፒሪየንስ ነውና ወደፊትም እንደዚህ አይነት ነገሮች ሲኖሩ ኢትዮጵያውያኖች በተሰበሰቡበት በተለይ ደግሞ ከሀገር ያረቀ ያገረን ወገና ጠረን በመትናፍቅበት አጋጣሚ እንደዚህ አይነት ንግግቶች ሲኖሩ መገኘት በራሱ የሚሰጠውን ጥቅም ነው በአጠቃላይ ለማየት የሞከርኩት። ኦልሞስት ከ41 ተንቀደም እንደገለጽከው ከ3-4 ሰዓት ጉዞ በኋላ በቨርምላንድ ላይ ያረግነው የምሳ ረፍትም የተለየ ስሜት የፈጠረ ነው እና በፍጹም ኤክስፔክት ያላረኩት ነው። ሁላችንም አናቀም ነበር እና ያው እንደተለመደው ሬስቶራንት ውስጥ ገብተን ለመብላት ምናምን በተዘጋጀንበት ሰዓት ነው ፍትፍት ተዘጋጅቶ የአገር ቤት ላይ የለመድከው አገርኛ ስሜት የምታየው ፍትፍት ተዘጋጅቶ ሁሉም ብሉልኝ ጠጡልኝ እያሉ ያዘጋጁትም በቃ በፍቅር ሙሉ ንጹህ በሆነ ፍቅር ስሜት ሲጋብዙ እንድትበላ ሲያበረታቱ የደከመውን ያልደከመው ሲያበረታ የነበረው ሁኔታ ስታየው ከአገርም ብትርቅ ይዘው የመጣው አገራዊ ፍቅር ስሜት አሁንም የትም ዓለም ላይ ቢሆን መታየትና መውጣት እንደሚችል ነው። እንዲሁም እኔ እንደውም ባለፉት በ25 ዓመት የወያኔ ስርዓት አገዛዝ ውስጥ አገርኛ ስሜታችን አተናል የሚል ትልቅ ስጋት ነበረብኝ። ይሄኛው አንዱ ምንድነው ዲስፕሮቭ ያረጋልኝ አንዱ ማማሳያ ነው። በሂደት ውስጥ ያየሁትና በመገኘቴ በራሱ ትልቅ ስሜት ትልቅ አገራዊ ኩራት እንዲሰማኝ ያረጋልኝ። በአጠቃላይ
እኔ አንድ እዛ አሁን ያልከው ቦታ ምሳ ያረፋችሁበት ቦታ እኔም የነበርኩበት ቦታ ላይ የታዘብኩት ነበር። ልክ ነዶ እንደ የዝንጀሮ ወራችሁት ነበር ካምፑን። የሆነ መናፈሻ ነገር ነው ከሆቴሉ አጠገብ ከባሩ ጀርባ ነው
ሮስታ የሚባል መናፈሻ
ወራችሁት ነበርና በጃችሁ ያንን ፍትፍት ስትበሉ ፈረንጆቹ ምንድነው ሱ ብለው ታዘዋቸው አይመስላችሁም? ምን አይ ነበር
የተገረሙት ነገር እነሱ ከለመዱትና ካዩት የባህል ስርዓት ውጪ ነው የነበረውና መተሳሰብ መጎራረስ ካየው እዚህ ሀገር ያልተለመደ ነው። ሰው ለሰው ሲጎራረስ ማየት ሌላ ወይ ምንድነው ችግር አለበት ወይ ጤና የሚል አይነት እንትን ነውና
መጉረስ አይችልም።
በቃ እንዴት መጉረስ አይችልም ያ የሚል እንትን ስሜት ይፈጥራልና ሰው ሲጎራረስ የነበረው ፍቅር ምንድነው ብለው ትኩረታቸው ወደኛ እንትን እንዲል ነው ያደረገውና ፓርኩ እንዳለ ተቆጣጥረ ነው ነበር ለተወሰነ ሰዓትም ቢሆን ተቆጣጥረ ነው አትሊስት ፍቅር የሚሸት ስሜት ጥለንበት ነው ያለፍነው።
ትክክል ነገር ገልጻችሁታል። ነጮቹ እንዳልከው ያው ብዙ ተቆራ ያለ ፊት ከአንድ ባስ ውስጥ ወጥቶ ልክ እንደ ቱሪስት እዛ አካባቢ መገኘቱ ራሱ ሌላ ኢሜጅን ሰጥቷቸው ነበር ትኩረት እንድንሰጥ አድርገው ነበር። ያው ተገልጿል ስትጎራረስ ፎቶ ስትነሳ ብዙ በጣም ትልቅ ትውስታ ሊጥል የሚችል ነገር ነው። በተለይ ለኔና ለመብሬ የመጀመሪያ ኤክስፒሪየንሳችን እንደመሆኑ በጣም ትልቅ ትውስታ ነው።
ስለዚህ አሁን የግድ የሀገር ፖለቲካ መሆን አለበት ኢትዮጵያዊ ባንድነት ሆኖ እንደዚህ አይነት ፒክኒክ ሽርሽር በጋራ ለመጓዝ የግድ የፖለቲካ ስብሰባ ወይም ደግሞ መሆን አለበት? ለምንድን ነው ኢትዮጵያኖች ሌላው ቢቀር የሚቀራረቡት በአንድ አካባቢ አብረው መብላት መጠጣት የሚችሉት? ሁሉም ቢያደርገው ደስ ይለናል። ለምን እንደዚህ አይነት ነገር አልፎ አልፎ ያደርጉት? ምን ይከለክላቸዋል?
ይሄ እኮ ግልጽ ነው። ሁሉም ሰው ይሄን ነገር ይፈልገዋል።
ምንድነው ታዲያ ችግሩ? ሁሉም ከፈለገው ምንድነው ችግሩ?
አዎ፣ ግን ተቀራርበን ተማምነንና በፍቅር እንድንሄድ ያልሆነበት ስሜት የተፈጠረበት ሂደቶች አሉ። ከዚህ በፊት በነበሩት ሁኔታዎች ይህም አገር ቤት ውስጥም ያለው የውያኔም ስርዓት ፍቅር የሚባለው ትልቁ ስምና ስሜት ለአለው ፖለቲካ አገዛዝ ትልቅ እንደ ነቀርሳ የሚያየው ነገር ስለሆነ በህዝቦች መካከል የፈጠረው ትልቅ ያለመተማመንና ተራርቆ የመታየት ሁኔታዎች አሉ። ግን እኔም በራሴ በግሌ ስሜት የማየው እነዛን ነገሮችን ትቶ በንጹህ ስሜት አገሩን በሚወደው ተፈጥሮና ወይም ባህሉ በለገሰው የአገራዊ ስሜት መንቀሳቀስ ቢችል ምንም ያረገው የሚያግደው ነገር የለም። እስከዛሬም በትንሹም በስደት ዓለም ውስጥም ስትኖር የምታየውና ኤክስፒሪየንስ የምታየው መፈራራት ሂደቶች አሉ። ግን ይሄ ትክክለኛ ማንነታችን እንዳልሆነ ነው ይሄኛውም ፕሮግራም ያሳየው። በጣም የሚገርምህ ነገር በዋስ ውስጥ አብዛኞቻችን እንደውም ከዚህም በፊት በጣም ማንግባባና ማንተዋወቅ ሰዎች ነን። ግን በዋስ ውስጥ የነበረውን እውነታ የምታየው ብዙ ዓመት አብሮ የኖረ ሰው አይነት የፍቅር ስሜትን ነው የምታየው። ኖርዌይ ውስጥም ከገባን ኦስሎ ውስጥ ከገባን በኋላም እርስ በርሳችን የነበረው መደጋገፍ፣ መተሳሰብ፣ መፈቃቀር አብሮ ያደገ ሰው ያለው ስሜት ነው እና ይሄ ሰው ይሄ ማህበረሰብ ቋንቋ አንድ እንደሆነ እንድረዳ ነው ያደረገኝ። የፈለገ መበታተና አለመተማመን ቢፈጠርም ቋንቋውና ስሜቱ ልቡም አንድ እንደሆነ እሱም ኢትዮጵያዊ የሚለው ነገር እንደሆነ በግልጽና በተግባር ያሳየበት ሁኔታ ነው እና
የጋራ የሆነ አላችሁ ኢንትረስት አላችሁ እዚህ አካባቢ ኢትዮጵያውያን ሲኖሩ የጋራ የሆነ ኢንትረስት አላችሁ። አትሊስት በእነዚህ በጋራዎቹ ላይ መስራት ይችላሉ። ደህንነታቸውን፣ ጤንነታቸውን በጋራ የጋራ ችግራቸውን ለመፍታት መሞከር፣ በጋራ መደሰት፣ በጋራ ማዘን፣ እነዚህ ነገሮች ምንም አይነት ከበድ ያለ የፖለቲካ እንትን የሚጠይቁ አይደሉም። ይህንን ማድረግ የሚቻል ይመስለኛልና ምናልባት ወደፊት በነገራችን ላይ እዚህ ብዙ ድርጅቶች አሉ፣ ብዙ የፖለቲካ ድርጅቶች አሉ፣ የግንቦት፣ የመላው አማራ፣ የኦሮሞ፣ ብዙ ድርጅቶች አሉ። እነዚህ መቀራረብን ሊፈጥሩ ይችላሉ። እኔ የሚያሳስበኝ ሁሉም የኔ መንገድ ብቻ ነው መንግስተ ሰማያት የሚያደርሰው የኔ ነው ትክክሉ ሌሎቻችሁ በሙሉ ትክክል አይደላችሁም ብሎ ነው የሚነሳው እንጂ የኔ ትክክል ነው የኔን ወቁልኝ ትክክሉን ብሎ ዝም አይልም። የዛኛው መጥፎ ነው ይላል። ለምን እንደሆነ አይገባኝም። ለምን ለኔ አይተውልኝም? እኔ መራጩ ነኝ ከሆንኩኝ የነሱን ደግ ነገራቸውን ይንገሩኝ፣ የሌላውን መጥፎነት አይንገሩኝ፣ የነሱን ደግ ነገር ብቻ ይንገሩኝ። እኔ ነኝ ማመዛዝነው የሁለቱንም አዳምጭ። እንዲህ አይነት እድል መልመድ መቻል አለብን። ኢትዮጵያኖች ትልቁ ውድቀታችን መነሻው ምንድነው? በተለይ ለተቃዋሚው ኃይል አስቀድሞ ሌላው ላይ ነው ጣቱን የሚጠቁመው። የራሱን ማሳደግ ሳይሆን የሌላውን ማሳነስ ነው የሚወደው። ያ ደግሞ ለራስም ማደግ አይጠቅምም፣ ለወያኔ ነው የሚጠቅመው። እና እነዚህ ድርጅቶች እነዚህ የተለያዩ የፖለቲካ የሶሻል የምና ድርጅቶች ህዝቡን ማቀራረብ ይችላሉ። እኔ ኖርዌይ የታዘብኩት ነገር ቢኖር በሙሉ ኢትዮጵያዊ እኔ ያ ሁሉ ኢትዮጵያዊ መቼም የግንቦት ምንድነው የአርበኞች ግንቦት ሰባት አባል ነው ብትሉኝ አላምንም። ያ ሁሉ ያኔ ትልቅ አዳራሽ የቤተክርስቲያን አዳራሽ ሞላ ኢትዮጵያዊ ነው አልልም። ሁሉም ደግሞ በዛ ለታ አንድ አይነት አመለካከት ነበር፣ ኢትዮጵያ ነበር የሚለው የድርጅት እናንተም ብቻ አይደለም። ኦፍ ኮርስ አደረጋጆቹ አርበኞች ግንቦት ሰባቶች ናቸው፣ አባሎቹም በብዛት እነሱ ናቸው። ግን እነሱ የሰሩት ስራ ያስደሰተኝ ኢትዮጵያዊነትን አበልጽገው ሌላው ኢትዮጵያ የድርጅት አባል እንኳን ነኝ የማይለው ከነሱ ጋር አብሮ እንዲሄድ አድርገውታል። በዛ ሞመንት እንዲህ አይነቱ ሌሎች ድርጅቶች እዚህ አካባቢ መፍጠር ይችላሉ። ይሄን ከፈጠሩ ደግሞ ኢትዮጵያዊው በአንድነት ለብዙ የጋራ ዓላማዎች ስላሉት ለብዙ የጋራ ዓላማዎች መስራት ይችላል እና ይሄንን የኢትዮጵያ ድምጽ ሬዲዮ በጣም የተደሰተበት ኢትዮጵያዊነት የተንጸባረቀበት በተለይ አመራሮቹ ራሳቸውን ዝቅ አድርገው ለዓላማቸው ሲሉ ለክብራቸው ለግል ክብራቸው ሳይሆን ለዓላማቸው ሲሉ ሰውን ሌላውን ኢትዮጵያዊ የተንከባከቡበት እነሱም ተቀባይነት እንዳላቸው ያየንበት ነው እና በጣም የሚያኮራ ነው። እንግዲህ ሌሎችም ብዙ ኢትዮጵያውያን ነው ስንት ምን ያህል ነበረው የምትሆኑት ወደ 30 ምናምን አትሆኑ
ያ ከዛ በላይ ኦልሞስት አንድ ባስ የሞላ ነበር በመኪናም የተከተሉን ነበሩ ያው ያ ተጠረቃቅሞ ብዙ ነው ብቻ ቁጥሩ ትንሽ የማይባል ወይም በዛ ያለ ማህበረሰብ ነው በጣም የሚደንቀው ለዝግጅቱም ትልቅ የፈርጦችና የማድመቂያ የሙዚቃ መሳሪያም በራቸው እንደዛ ሆኖ ነው ያለፉት በጣም
ያመርሱ
አዎ ግን እድሉ ከተሰጠኝ ሳልገልጽ ማለፍና ሳላመሰግን ማለፍ ማልወደው በኖርዌይ የሚገኘው ኢትዮጵያን ኮሚኒቲ በነገታው ላይ ያረጋግልን የቁርስ ግብዣ
ምን ነገር የሚባለው እሱ የምን ፍትፍት ነው የሚባለው የምንድነው
እንጀራ
ፍትፍት ነው አይደል
ያው ቆቆንጆ ፍርፍር
ፍርፍር ነው አዎ የጧት
ቆቆንጆ የሚያምር ጣፋጭ የሆነ ምግብ በራሳቸው ባዘጋጁ በራሳቸው ባህል ቤት ጋብዘውን ቁርስ
ኮሚኒቲው ቤት ውስጥ ነው
ያው ኮሚኒቲው ቤት ውስጥ ነው
ለምንድነው ሱዲንን ብቻ የጋበዙት አልገባኝም
ያው እኛ እንደ እንግዳ አክብረው
አይ ስታቫንገር ነበር በርገን ነበር ሌሎችም ነው ደሃውን ናችሁ ብሎ ነው
አይደለም ከምንም በላይ የነበረን ፍቅር አሸንፏቸው ይመስለኛልና ከዛም ኢነርጂ የተወሰነች ብናገኝ ብለው የብልጣብል ስሜት ነው ተረተናል እኛም ሳንሰስት ነው የሰጠናቸው እነት እዛ ባስ ውስጥ የፈጠርነው ፍቅር ለነሱም ከነሱም ተመረን እኛም ከኛም የተወሰነ ነገሮችን ተካፍለን
እንደምሰማው ከሆነ እናንተ ስዊድኖች ደሃዎች ናችሁ ምንም የላችሁ በድምጻችሁና በጩኸታችሁ ዝግጅት ያዳምቃሉ እየተባለው አውሮፓ እየተወራ ነው ይላሉ።
አይ እንደውም የኛም እኮ ከአንድ ሳምንት በፊት የኢሳት ዝግጅት ነበረብን እንጂ
አይ እናንተ ምክንያታችሁ እሱ ነው ገንዘብ የሌለን እንደዚህ ነው
ምትሉ? አላዛም ወጭ
800 ሺህ ብር አወጣን ሲሉ ሲያዋጡ አይናችሁ ያየ ምን ተሰማችሁ?
ያው ነው ሰው እንግዲህ እኛ በሙድ አሸነፍናቸው እነሱ በገንዘብ አሸነፉ።
አይ ያም ቢሆን ምንድነው
ዋናው የሁላችንም ጥርቅም ነው እንደዛ
ፍቅር ነው።
በዋናነት
አንድ ነገር
ልትችላለህ
በጣም ያስገረመኝ ነገር የቁርስ ግብዣው ላይ አስተውላችሁ እንደሆነ አላውቅም የኖርዌይ አዘጋጅ ኮሚቴዎች ከኢትዮጵያ ቢመጣውን እንጀራ ይበሉ በፍጹም አስተውላችሁ እንደሆነ አላውቅም ያው እኛ እንግዳ ስለሆነን ለኛ ከኢትዮጵያ ቢመጣውን እንጀራ ቀርቡልን እንጂ እነሱ ይሄ በግፍ የሀገራችን ህዝብ እየተራበ እኛ ከዛም ይመጣውን እንጀራ
አንበላም ታላላንተን ግፍት ወዳላችሁ ብሎ ነው የሰጣችሁ የኢትዮጵያን እንጀራ
እኔ አላቅም ግን ያው እኛን አክብረውን ነው
አማባክበር ነው
እነሱ ግን በፍጹም ያንን ነገር
እነሱ የፕሪንሲፕል ጥያቄ ፕሪንሲፕል ያከብራሉ ማለት ነው
በጣም
የሚሰጥነሱበት በጣም ሌላ የምትለው አለ
አዎ በዋናነት ይሄ ዝግጅት የተዘጋጀው ኖርዌይ ለብቻ ለጥሎ የተዘጋጀው ዝግጅት አይደለም 800 ሺህ ክሮንም የመጣበት ዋናው ትልቁ ነገር ምንድነው በርግጥ ትልቁ ተሳትፎ የነበረው ከኖርዌይ አካባቢ ቢሆንም የኖርዲክ ካንትሪዎች አንድ ላይ በመሆን በመቀናጀት ያደረጉት ትልቅ ዝግጅት ነው
ለነገሩ ሁለት ሀገሮች ናቸው የተጠሩ ስዊድንና ኖርዌይ ነው
አዎ በተወሰነ መልኩም ዴንማርክም ፊንላንድም የተወሰኑ ሰዎች ያሳተፉ ሁኔታ አለ ግብረ ኃይሉም ሲቋቋም ከመጀመሪያው ጀምሮ እነሱን ያሳተፈና በኖርዲክ ካንትሪ ደረጃ የተዘጋጀ ሰፋ ያለ ዝግጅት ነው ለዛም ነው ውጤታማ እንደሆነ
ቢሆንም ግን ገንዘቡ በብዛት የወጣው ከዛ ነው
በትክክል
300 ሺህ እንደውም 300 ሺህ ክራውን እውነት ለመናገር አስቀድመው ያጠራቀሙት ነበር አይደለም
በትክክል
ተነገረን ይሄ ነው 300 ሺህ ክራውን አስቀድመን አጠራቅመን የተቀመጠ የራሱ የኖርዌይ ምንድነው ባለው አርበኞች ግንቦት 7 ያስቀመጠው ገንዘብ ነው 500 ሺህ ምናምን ክራውን ነው እዛ ቤት ውስጥ የተዋጣው በብዛት ደግሞ ያዋጡት ኖርዌይ በርገን ኖርዌይ ኦስሎ ኖርዌይ አርበኞች ግንቦት 7 በርገን አርበኞች ግንቦት 7 ስታቫንገር
እና
ከረንት አፌርስ ነበር እና የአንዳርጋቸው እህት እሳቸው ማዋጣዋል እና ስዊድኖቻችን የሰበሰባቸውን 20000 ነው 25000 ገደማ
አመር አንዳንድ ማቲስቲክ ኦስሎ ነበርኩኝ ብላ አስተያየት መስጠት ትፈልጋለሁ
ይላል ልቀቅልና
ኦኬ ይቀጥሉ ይቀጥሉ
እሺ አመሰግናለሁ አሎ
ሃሎ ይሰማል ይሰማል ይቀጥሉ
ኦስሎ ላይ በነበረው ዝግጅት አሁን ውይይት እየቀረበ መሆኑ በጣም ጥሩ ነው እዛ ላይ እኛ እንደ ስዊድን ሄደን ያገኘነው አንደኛው ጨረታው አሸንፈን መምጣታችን ትልቅ ነገር ነው ለኛ ግን እዛ የተማርነውና እዛም ስቱዲዮ ላይ አሁን የሚወያዩ ሰዎች ቢያነሱ ጥሩ የሚሆነው እዛ ያየነው አንደኛው ትልቁ ነገር ጨረታውን ያሸነፉት ሌሎች በገንዘብ ብዛት ቢሆንም በርቀት አሸንፈን ለመጣነው ሰዎች ሲሰጡን ጫራታውን የነበራቸው ደስታ ምንም አይነት ተቃውሞ አለመኖሩ መሪዎቻቸው ላይ የጣሉት እምነትና አንድነታቸውን ያሳየን ነው። ሌላኛው ነገር ደግሞ ኔትወርክ ከኦስሎ አልፈው የተለያዩ ከተሞች ጠንካራ ተቋማት እንዳሉ አይተናልና ስዊድኖች በዚህ ሄደን የተማርናቸው ነገሮች ሰፊ መሆናቸውና እንደዚህ አይነት ልምዶች ተጠናክረው ሊቀጥሉ ይገባል የሚለውን ሐሳብ ለመስጠት ነው። ጨረታውን በገንዘብ ያሸነፈው ሌላ ነው። ነገር ግን ለኛ ነው በስጦታ የሰጡት ናሪዎቹ በራሳቸው ስምምነትና አሸናፊ የሆኑት ሌሎች የኦስሎና የኖርዌይ አባላት አልተቀውም በደስታ ነበር የገለጹት መሪዎቻቸው ላይ ያለው እምነት። ተቋሞቻቸው ደግሞ የእምነት ተቋማት የኦርቶዶክስ የፕሮቴስታንት የሙስሊም ተቋማት ያለ ልዩነት አንድ ላይ ነው የሚሰሩት። አርበኞች ግንቦት ሰባት የጠራው መድረክ ላይ እነሱ ግን እንደ ደጋፊ ደግሞ ተገኝተው ነበርና ጸሎትና ባርኮትን በስምምነት ነበር ያረው የነበራቸው መቀባበል የኢትዮጵያ ኮሚኒቲ የነበራቸው መቀባበልና ኔትወርካቸው አንድ ከተማ ኦስሎ ላይ ብቻ ያላብል የተለያዩ ከተሞች ላይ በሰፊው ነው የዘረጉትና ይሄም ነገር እንደ ስዊድን ተመረን የመጣነው ነገር ነው። በጣጣይም ስቶክሆልምን አልፈን ሌሎች ከተሞችም እንደምንደርስ ተስፋ ይኖረኛልና በዚህ አጋጣሚ ይሄንን ውይይት ያረጉ ሰዎች ሐሳቡንም ለኦዲየንስ ቢያደርሱና አስተያየት መስጠት የሚችል ታዳሚዎች ቢሰጡ ጥሩ ነው ለማለት ነው። አመሰግናለሁ።
አድማጫችን እንዳሉት እንግዲህ ውድ አድማጮቻችን እኚህ አድማጭ እንዳሉት ትክክል ነው። እኛም ያደነቅነው እና የገረመን ነገር ቢኖር ሁለት ነገሮች አሉ። አሁን አንዱኛው እንደውነቱ ከሆነ ስዊድን አሸንፎ አይደለም የተሰጠው። እኔ አሾፍባቸዋለሁ ያው ዳህ ስለሆናችሁ ባሮጃችሁን እንዳትሄዱ ተሰጥቷችሁ ነው ላሉ ስቀልል ነው። ግን በእውነት የፍቅርን ማሳያ ነው። አሸናፊው ሌላ ነው። አሸናፊው ኦፊሻሊ አሸናፊ የተባሉት ያንደርጋቸውት ናቸው። በገንዘብ ብዛት ግን እሳቸው ማይመስሉኝም ለሳቸው ተብሎ ነው እንጂ በገንዘብ ብዛት ሌላ ከተማ መሰለኝ በርገን ኢካደፊውን በርገን ከሁለት እንድከነሱ አዎ ሊቀመንበሩ ምን ያህል ለህዝብ አባሎቹ የድርጅቱ አባሎች ለሊቀመንበራቸው ክብርና ሪስፔክት እንዳላቸው ያየሁት በሁለት ነገር ነው። አንደኛው ማንንም ስብሰባ ጠርቶ ምን ብሎ ለማንንስ ምናምን ብሎ አላለም ለስዊድኖች ይሄን ለሳቸው ተወሰነ ለአቶ አንደርጋቸው እህት ሳቸው ደግሞ ስጦታውን ይሄን ዝግጅት በቆንጆ ሁኔታ ላዘጋጀው ለኖርዌይ የአርበኞች ግንቦት ሰባት ሰጥቻለሁ ሲሉ ሊቀመንበሩ ተቀብሎ በቀጥታ ነው ይሄን ስጦታ ለስዊድን ወንድሞቻችንና እህቶቻችን እንሰጣለን ሲል እኔ ወዲያው ስትራይክ ነው ያደረገኝ። ስዊድን ቢሆን ማን ከማን ጋር ተወያየ ማንና ማከረ ጦርነት ሊነሳም ይችላል እኛ ጋር በተከሉ ነገር ነው የምንባለው። ሁለተኛ ያስደነቀኝ ገንዘብ እየተሰበሰበ ካለ ማአት ገንዘብ በግሉም ሰጥቷል ሊቀመንበሩ ወደ 8000 ነው 10000 ነው 8000 ምናምን ሰጥቻሉ። የራሱ ማህበሩ 300000 አጠራቅሟል። እንደገና ወደ 800000 ደረሰ ሲባል ብድግ ብሎ ሊቀመንበሩ ከስብሰባው እየመራ ብድግ ብሎ ኖርዌዎች ያንዳንዳችን ትዚላችሁ ነው 2200 የኖርዌይ ክራውን አዋጣለን ሲል እኔ ገርሞኝ መለከት ነበር። ህዝቡ ይጮሃል ማንን አስፈቀድክ ምናምን ብሎ እጠብቅ ነበር። ምንም ወረደ ከወንበሩ ወረደ ከአምራው ወረደና ገንዘብ መሰብሰብ ሲጀምር በየረድፉ እየሄደ ሲሰበስብ ሁሉም ያወጣ ነበር። እንደውም አንዳንዶቹ እየጠሩት ካለፋቸው በኋላ እየጠሩት እኛን እኮ አልፈን ሄድክ ይያሉ ሲጠሩት እኔ ገርሞኝ ለሶች ያሳይ ነበር። እና ምንድነው የሚያሳየው ኦፍ ኮርስ የሰራው የሚሰራው ስራ ሊቀመንበሩ ሞስት ፕሮባብሊ የሚሰራው ስራ አመርቂና አባሎቹ ላይ እምነት የጣለ መሆን አለበት። ለዚህም ነው አባሎቹ ምንም አይነት ጥርጣሬ ይሄ ነገር እንትን የለላቸውና ለኛ ነው የሚያስበው ለድርጅቱ ነው ብለው የተቀበሉት ብዬ ነው የምገምተውና እንዲህ አይነቱን ሪሊ መማር አለበት የስዊድን አርበኞች ግንቦት ሰባት ብቻ ሳይሆን ኢትዮጵያዊ ኮሚኒቲ በሙሉ በህብረት ለመስራት ከተቻለ ከተፈለገ ልክ እንደዚህ አይነት እንትን ባህል መፍጠር። እኔ ሰው ቢሳሳት እንኳን አመራር ቢሳሳት እንኳን አይ እኔ ለመጉዳት ብሎ አይደለም ምናልባት እኮ ሊጠቅመኝ ብሎ አስቦ በሂደት የተበላሸ ሊሆን ይችላል የሚለውን you know the benefit of the doubt ይላል ፈረንጅ መስጠት መቻል አለብን። እኔ የሚያሳዝነኝ ምንድነው አንድ ሰው 99% ጥሩ ሰርቶ ትንሽ እንኳን እንደው ያልተረጋገጠችን ስተት ከተራ ከተባለ ያ 99ን መሬትን ከአፈር ድመን እናበላና እዛኛው ላይ ነው የምንረባረበውና ኖርዌዮች አሁን አድማጫው እንዳሉት በጣም በጣም ያስደንቀኝ ነገር ይሄን ነው መተማመን መከባበር መሰማማት ጥሩ ጥሩ ባህል አላቸው እና ይሄ በእውነት የሚደገፍ ነው እንግዲህ በጣም
ሌላው ግን አመለ አይተ እንደሆነ የኖርዌይ እንትን የኮሚቴዎቹ የተሰጣቸውን ስራ ማን ነው ማን አንዱ አንዱ ጋር ጣልቃ አይገባም
ትክክል
ሁሉም በእንትናቸው የተሰጣቸውን ስራ ሲሰሩ ነበር አንዱ ጋር አንዱ ይሄን አርጋ አይለው ምንም አይለው ያም የተሰጣውን ስራውን ነው የሚሰራው
እዛ ላይ ኢምፖርታንት ነገር ምንድነው ያየሁት ሴኩሪቲዎቻቸው ኢትዮጵያኖች ናቸው ያኮራኝ እሱ ነው ፕላስ ሴኩሪቲታቸው በጣም ፕሮፌሽናሎች ናቸው አቋቋማቸው አመለካከታቸው አንዱም ወደ ብርሃኑ ወደ ስቴጅ የሚመለከታል ነበር እኔ ኢትዮጵያ የሴኩሪቲዎቹ ጆዋል የሚሰሩት እንደዚህ ነው ህዝቡን ነው የሚያዩት የሚጠብቁት ባይናቸው የህዝቡን ንቅናቄ ነው የሚያዩት ይሄ እኔ ቢጤ ፋራው ግን እንትኑ መድረኩን ነው የሚያዩ ህዝቡን አደጋ ያለበት እንትቶ አንድ እሱ ነው ሌላ የታዘብኩት ስተት እንኳን ቢሰራ አንድ ሰው የተሰጠውን ስራ ስተት ቢሰራ እርዱኝ ብሎ እስካልጠየቀ ድረስ ሌላው ከዛ ስራ ውስጥ አይገባም ይሄንን ባህል መተው አለብን እኛ ጋር ኢትዮጵያኖች ብዙ ጊዜ የምናደርገው ምንድነው አንድ ስራ ለአንድ ሰው የተሰጠ እንደሆነ ያቺ ስራ ትንሽ ከስትዛባ ካየን ሁላችንም እንሮጥና እናጨማላልቀዋለን ያ ሰውዬ እርዳታ ፈልጋለሁ ብሎ ሲጠራ ያን ጊዜ ነው መተባበር እና ትክክል ነህ ብዙ ብዙ ነገሮች ትምርት አለ እስቲ ወደ ኋላ ላይ ውይይት እናደርግ እናነሳዋለን ለማንኛውም ምን ዝግጅት ይዛችሁ ስላዊ ድርሰት ልበለው ስላቀረባችሁልን በጣም በጣም መብራትንም ተመስገንንም ከፍ ያለ ምስጋና እናቀርብላችኋለን
ያ በዋናነት ግን ይሄን ዝግጅት ያዘጋጀነው ያው ጉዞውን በተመለከተ የሰላዊ ድርሰት ለማቅረብ ነው ስለዚህ ዝግጅቱ ምን ተማረን እንዴት ነበር የሚለውን እናዘጋጅ ካለ ምናልባት አንድ ሌላ ክፍል ያስፈልገን ይችላል አድማጫችንም ከዛ ስሜት በተረዳልን ጥሩ ነው ያ የነበረውን ዝግጅት በርግስንም መለስም የነበረው የባስ ዝግጅት ላይ ዲስከሽን ማዘጋጅተን ነበርና ስሜቶቻችን ምን ነበር ምን ተማረን ምንድነው እኛ ሲያጣ ነው ከነሱ ጥሩ ነገር ምን ወሰድን የሚለውን በሰፊው አይተናል
እንደውም ይሄ ለኢትዮጵያ ድምጽ ሬዲዮ ዋና እንትኑ ምንድነው ከስተት መማር ምንድነው የተማርነው ምንድነው ያወቅነው ለድገታችን የሚጠቅመን ምንድነው ስዊድን ያለው ኢትዮጵያዊ እንደ ኢትዮጵያዊነት በጋራ ለመስራት ምንድነው ኖርዌይ ከሄዶ ትንጥቂትም ቢሆኑ ኖርዌይ ሄዶ የመጡ ኢትዮጵያኖች ምንድነው ትምርት ያገኙት ይሄንን ወደፊት በታቀርቡልን ደስ ይለናል
እንደውም ጉዞውን ወደ ስፖርት ወደ ሆላንድም በዚሁና አርገው ይያሉም
ነበርና ያ ሌላ ታሪክ ነው ለማንኛውም
በነበረው ስሜት ለዛይል ነበር ሰዋል
ኦኬ እንግዲህ አድማጮቻችን ፕሮግራማችን እስከ 6 ሰዓት ይቀጥላል ወደ ኋላ ላይ ይሄንን በተመለከተ ደግሞ ውይይት የሚኖርን መሆኑን በዚሁ ከወደ እንገልጻለን መርሶ አንድ ሙዚቃ ጋብዘናል
Yeah.
ሰላም አድማጮቻችን ጤና ይስጥልን ይህ ውድ የኢትዮጵያ ድምጽ ሬዲዮ ተከታታዮች እንደምናደርፈራችሁ ይህ ዘወትር ውድ በቀጥታ የሚተላለፍላችሁ የዜና ጊዜያችን ነው ከዜናዎቹ ጋር በመነስንታየው ነኝ በቅድሚያ አርስተ ዜና የሰሜን ጎንደር ከተማ የሆነችው ዳባት በትኩት ድምጽ ስትናጥ መሰንበቷ ተሰማ የኢትዮጵያ መንግስት በአሜሪካ ህገወጥ የቦንድ ሽያጭ ማድረጉ ተዘገበ በሶማሊያ የሚገኙ የኢትዮጵያ ወታደሮች ወደ ሆላንድ ያፈገፉ ትዛዝ ተላለፈላቸው የዓለማችን አደገኛ ህገወጥ የሰዋዘዋሪ የተባለው ኤርትራዊ በቁጥጥር ስር ዋለ ተባለ አገዛዙ አለኝ የሚለውን ህገ መንግስት በተግባር ቀዶ መጣሉን የሰማያዊ ፓርቲ አስተዋቀ በመጨረሻም ዜና እናቀርብላችኋለን የሰሜን ጎንደር ከተማ የሆነችው ዳባት በተኩስ ድምጽ ስትናጥ መሰንበቷን በሰሜን ጎንደር ከተማ የዳባት ከተማ ነዋሪ አስተዋቀ በሰሜን ጎንደር ከተማ በቀድሞ መንግስት የተተከለ የኤሌክትሪክ ትራንስፎርመር ወደ ትግራይ ክልል ለመውሰድ የተደረገውን ሙከራ በህዝብና በታጠቁ የመንግስት ኃይሎች መካከል ግጭት መከሰቱን ከአካባቢው የደረሱ ምንጮች አስረድተዋል የኤሌክትሪክ ትራንስፎርመሩ ለመውሰድ የመጡ ከባድ ተሽከርካሪዎች ላይ ጥቃት የሰነዘረው የደባይ የዳባት ከተማ ነዋሪ ህዝብ ከመንግስት አጣቂ ኃይሎች ጋር ግጭት ውስጥ መግባቱ ሲታወስ እንደነበረ ከስፍራው የደረሰ ዜና ያስመለክታል አንድ አካባቢው ነዋሪ እንዳስረዱት ትራንስፎርመሩን ጭኖ ለመውሰድ የነበረው መኪና መቃጠሉን አስረድተው በወቅቱ ተጭኖ የነበረውን ትራንስፎርመር ህዝቡ ከመኪናው ላይ ማውረዱን አስታውቀዋል የአካባቢው ፖሊስ ትራንስፎርመሩን ጭኖ ለመውሰድ የመጡ ሹፌሮችን ማሰሩ የታወቀ ሲሆን እስካሁን ፍጥጫው ከመንግስት ኃይሎች ጋር መቀጠሉ ታውቋል ህብረተሰቡ ወደ ትግራይ ክልል ይወሰድ የነበረውን ትራንስፎርመር በኃይል እንዳይወሰድ ማድረጉ የተቻለ ሲሆን የፌደራል ፖሊስ ከተማዋን ተቆጣጥሮ እንደሚገኝ መረዳት ተችሏል በዳባት መንገዶች የተዘጉ ሲሆን ከተለያዩ አቅጣጫዎች የሚጓዙ ወደ 200 ተሽከርካሪዎች መንቀሳቀስ አለመቻላቸውና የስልክ መስመሮች መቋረጣቸው ለማወቅ ተችሏል አገዛዙ አለኝ የሚለውን ህገ መንግስት መተግበር በተግባር ይቅርታ አገዛዙ አለኝ የሚለው ህገ መንግስት በተግባር ቀዶ መጣሉን የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነት መግለጫቸው በመግለጫ ማስተዋቀቸው ይታወቃል አገዛዙ ራሱ ያጸደቀውን ህገ መንግስት አንቀጽ 15 ማንኛውም ሰው በህግ ከተነገገው በከባድ ወንጀል ቅጣት በላይ ካልሆነ በስተቀር ለሞት በሚያደርግ አንድም ቀን እንኳን የቀርታ አድማጮቻችን ይህን ዜና በድጋሚ አነባዋለሁ አገዛዙ አለኝ የሚለው ህገ መንግስት በተግባር ቀዶ መጣሉን አመልክቷል ሲሉ የሰማያዊ ፓርቲ መሪ ኢንጂነር ይልቃል ጌትነት በመግለጫቸው ላይ አስተውቀዋል አገዛዙ ራሱ ያጸደቀውን ህገ መንግስት አንቀጽ 15 ማንኛውም ሰው በህግ በተደነገገ ከባድ ወንጀል ቅጣት ካልሆነ በስተቀር ህይወቱን አያጣም በማለት ቢደነግግም ለአንድ ቀንም እንኳን ህጉን አክብሮ የማያውቀው ህወሓት ያድግ በተለያዩ የሀገሪቱ ክፍሎች ዜጎችን በጠራራ ጻሃይ መግደሉን ዋና ስራ አድርጎታል ሲል ተናግረዋል የሰማያዊ ፓርቲ ልሳን የሆነው ነገር ኢትዮጵያ ዋና አዘጋጅ ጋዜጠኛ ጌታቸው ሽፈራው ያለምንም ክስ ከአምስት ወራት በላይ ማዕከላዊ በሚባለው የዜጎች ማሰቃያ ጣቢያ መቆየታቸውን በመግለጫቸው ላይ አስታውቀዋል ከዚህ ጋር በተያያዘ ዜና የሰማያዊ ፓርቲ የሰሜን ጎንደር አስተባባሪ አቶ አግባኝ ሰጠኝ እና ከእርሱ ጋር በአንድ መስገብ ተከሰው የተከሰሱ ተከሳሾች በማንነታቸው ብቻ በደል እንደደረሰባቸው በተደጋጋሚ ለፍርድ ቤቱ ቢናገሩም አገዛዙ ከመስተካከል ይልቅ ለምን ተናገራችሁ በማለት በጨለማ ክፍል ውስጥ አስሯቸዋል ተብሏል አመስ አስነስተታቸዋል በሚል ክስ የቀረበባቸው ምክትል ሊቀመንበሩ አቶ በቀለን ገርባን ጨምሮ የኦሮሞ ፌደራሊስት ኮንግረስ አመራሮች እና አባላት በቁጥጥር ስር እንዳሉ ይታወቃል ከዚህም በላይ እስረኞቹ ስነ ልቦናን በሚጎዳ ሁኔታ ልብሳቸው ተነጥቆ በባዶ እግራቸው በውስጥ ልብስ ፍርድ ቤት ለመቅረብ መገደዳቸውን አያይዞ ገልጿል የዓለማችን ህገወጥ አደገኝ የሰው አዘዋዋሪ የተባለው ኤርትራዊ በቁጥጥር ስር ዋለ ተባለ ኢትዮጵያውያንን ጨምሮ ለብዙ ሰዎች ሞት ተጠያቂ የሆነው የዓለማችን አደገኛ ህገወጥ የሰዎች አዘዋዋሪ የተባለው የ35 አመቱ ኤርትራዊ መሬድ መድኔ ሱዳኑስ በቁጥጥር ስር መዋሉ ተረጋግጧል ኤርትራዊው መሬድ መድኔ በቁጥራቸው ያልታወቁትን ሳይጨምር በጥቅምት ወር 2013 ዓመተ ምህረት ጣሊያን ስትጓዝ የነበረች ጀልባ በመስጠሟ በጀልባዋ ተሳፍረው ሲጓዙ ባህር ውስጥ ተገብተው ላለቁት ለ300 ስደተኞች ሞት ተጠያቂ በመሆን ሲፈለግ እንደነበረ ዘገባዎች አመልክተዋል ኤርትራዊው ዓለም አቀፍ ወንጀለኛ መረድ መድኔ በዚህ ህገወጥ ሰው የዘወጅ ዝውውር
በየአገሩ ካሉ አስተላላፊዎች ጋር የቅርብ ግንኙነት የነበረውና በተለይም በሊቢያ ዋና ከተማ ትሪፖሊ ካለው የአካባቢ ባለስልጣኖች ጋር ግንኙነት እንደነበረው የተረዳ ሲሆን ስደተኞችን በህገወጥ መንገድ ለማስተላለፍ የአፍሪካ ህገወጥ አስተላላፊዎች ጋር በጋራ እንዲሰራ ምቹ ሁኔታ ተፈጥሮለት ነበር ይላል። ጣሊያን ውስጥ የሚታተመው ዴላ ሴራ የተሰኘ ጋዜጣ በዛሬው እትሙ አስነብቧል። ቢቢሲ በበኩሉ ኒውስ ዴይ በተሰኘው ፕሮግራሙ ይህ ዓለም አቀፍ ወንጀለኛ በዚህ ህገወጥ ሰዎች የማዘዋወር ስራው በቢሊዮኖች የሚቆጠር ዶላሮች ሳያተርፍ አይቀርም ይላል። ሌሎች ዘገባዎች የራሱን ወንጀል ቡድን በማቋቋም ገንዘብ የሌላቸውን ስደተኞች በማገትና አስሮ በማሰቃየት ከቤተሰቦቻቸው ገንዘብ በግድ ያስልክ እንደነበረ የሚሉ ልዩ ልዩ የወንጀል ዘገባዎች እየወጡ ነው። ግለሰቡ በበርካታ የወንጀል ክሶች የተጠረጠረ ሲሆን ከዚህ በፊት በአንድ ወቅት ዱባይ ውስጥ የባንክ ሂሳብ ለመክፈት በሚሊዮን የሚቆጠር ዶላር ለማንቀሳቀስ በመሙከራ ላይ እንዳለ የጸራ ማፊያ ሙድር መርማሪዎች ደርሰውበት ምርመራውን ሲያደርጉ ጣሊያን ውስጥ እንደኖረና የገንዘብ ምንጩም ጣሊያን አገር ሰርቶ ያገኘው መሆኑን በማስተዋወቅ ተጨማሪ ምርመራ ሳይደረግበት እንደቀረ ታውቋል። በሶማሊያ የሚገኙ የኢትዮጵያ ወታደሮች ወደ ኋላ እንዲያፈገፍጉ ትዛዝ ተላለፈላቸው። በተለያዩ በአሚሶን ውስጥ ሐልጋን የተባለ በሚጠራው በተለይም መልኩ የኢትዮጵያ ወታደሮች የሚቆጣጠሩት ምድብ አባል ሸባብ አጥፍቶ ጠፊ ኃይሎች መመታቱን ለመበቀል የተንቀሳቀሰው የሻለቃ መሪ ኃይል ከፍተኛ ጥቃት ውስጥ ተከትሎ ከኮሎኔል የማነ የተባለው መመሪያ መሰረት የኢትዮጵያ ወታደሮች ወደ ኋላ አፈግፍገዋል ተባለ። ድንገተኛ አደጋውን ተንተርሶ በቦምብ ጥይትና በጥይት ጥቃት የፈጸመው አልሸባብ በሶማሊያን አማሚሶና በአፍሪካ ህብረቱ ላይ ከፍተኛ አደጋ ማድረሱን ከተላለፈ ወዲህ ትንቅንቅ የገጠመው የኢትዮጵያ ወታደር በሶማሊያ ሴቶች ሳይቀር ከፍተኛ ጥቃት እየደረሰበት ሲሆን በሶማሊያ የሚገኘው የኢትዮጵያ ወታደር በየቀኑ እየረገፈ ከመሆኑም ባሻገር በዚህ በድንገተኛ ጥቃት ብቻ ከ47 ሰዎች በላይ ሲቆስሉ 40 በላይ መሞታቸውን ለማወቅ ተችሏል። ለጥቃቱም በተደረገው ግብግብ ቁጥራቸው በውል ያልታወቁ የኢትዮጵያ ልጆች ተሰውተዋል፣ ቆስለዋል፣ አሁንም እየተሰው ይገኛሉ። በውጊያው ላይ የሶማሊያን ሴቶች አልሸባብን በመደገፍ ኢትዮጵያውያን ወታደሮችን እየተቃወሙ መሆኑ ከስፍራው የደረሰን ዜና ያመለክታል። የኢትዮጵያ መንግስት በአሜሪካ ህገ ወጥ የቦንድ ሽያጭ ማድረጉ ተዘገበ። ባሳለፍነው ሳምንት መጨረሻ የኢትዮጵያ መንግስት በአሜሪካ የህገ ወጥ የቦንድ ሽያጭ መሰብሰቡን ተከትሎ የአሜሪካ የቦንድና ሽያጭ ግዢ የሚቆጣጠረው ኮሚሽን ባቀረበው ክስ መሰረት የኢትዮጵያ መንግስት በአሜሪካን ሀገር ባልተመዘገበ የቦንድ ሽያጭ የተሰበሰበውን 5.8 ሚሊዮን ዶላር ጨምሮ በድምሩ 6.5 ሚሊዮን ዶላር እንዲከፍል ተወስኖበታል። ይህን ገንዘብ በአሜሪካን ሀገር ከሚኖሩ ኢትዮጵያውያን 3100 ኢትዮጵያውያን የተሰበሰበ መሆኑ ለማወቅ ተችሏል። በመጨረሻም ዜና ስፖርት። የዓለም አትሌቲክስ ፌዴሬሽን የዳይመንድ ሊግ በዚህ በስዊድን ሊካሄድ ነው። የፌታችን ሐሙስ ጁን 16 በርካታ ኢትዮጵያውያንና የተለያዩ ሀገር ተሳታፊዎች በተገኙበት በስቶኮልም ይካሄዳል። ኢትዮጵያውያንን በመወከል በ5000 ሜትር ኢብራሂም ደሴ፣ የኔነው አላምረው፣ ይገረም ደምሴ፣ ሙክታር እንድሪስ፣ በ3000 ሜትር መሰናክል ያሲን ሀጂ፣ ህይወት አያሌው፣ ሶፊያ አሰፋ ጨምሮ በ1500 ሜትር ሴቶች ገንዘብ ዲባባ፣ አክሱማዊ ታምባይና ገደፉ ጸጋዬ የሚሳተፉ ሲሆን ከዚህ ጋር በተያያዘ ዜና በስዊድን የሚገኘው የኢትዮ ስዊድን ስፖርት ፌዴሬሽን ከአዘጋጁ አካል ጋር በመተባበር ህፃናት በነፃ የሚገቡበትን እድል ያመቻቸ ሲሆን ለአዋቂዎች ደግሞ በግማሽ ዋጋ ከፍለው ፕሮግራሙን እንዲሳተፉ ቅድመ ዝግጅቱን ማድረጉን ከስፍራው የደረሰን ዜና ያመለክታል። አድማጮቻችን፣ ከዜናው ጋር በመነስንታየው ነበር። ከቀሪ ዝግጅቶቻችን ጋር አብራችሁ ተቆዩ ዘንድ መልካም ጊዜ ይሁንላችሁ የተመኘው ሰላም።
አስደሳች ዜና ለሙዚቃ አፍቃሪዎች በሙሉ مدمركم بمكاوات ومتاوكاو هزبون فتح عربون دم يزمان لنا نقرن لرجم جديسي تبتين ابترو جانو البان انان هل يزمان ناك اترون بسطو كل مكتم علي يزوان
ماريجي ماريشت مارونا يالني ماني منه
جون حامس ولد لشعب سترس حول السعاد جمرو برو كفتال من الالي وعدك ቦታ ሪሃናና ደብከን የሚጫወቱበት አዳራሽ ሲሆን ቴሌፎ አሬና በመባል ይታወቃል። አዳራሻ አሬና ደገን 75 ትልል ባና ግሉብ በለ ለበለጠ መረጃ jano.concert@gmail.com በመግባት የበለጠ መረጃ ሊያገኙ ይችላሉ።
ኢትዮጵያ ስፖርት ፌዴሬሽን ስቶክሆልም ስዊድን ያለው
አይደል? አዎ አመሰግናለሁ። ከኢትዮጵያ ስፖርት ፌዴሬሽን ነው፣ ከኢትዮጵያ ባህልና ስፖርት ፌዴሬሽን ነው የምደውለው። በመጀመሪያ አዎ ስልኩን ስላገኘሁ በጣም አመሰግናለሁ። ኢትዮጵያ ድምጽ ሬዲዮንና ዘጋጆቹን እንዲሁም ማህበረሰቡን ማለት ነው። ማስተላለፍ የምፈልገው መልእክት ምንድነው እንግዲህ አሁን ዜናው ተነግሯል። በ16 ጁን 16 በዚህ በስቶክሆልም ዳይመንድ ሊግ ይደረጋልና በዚህ ዳይመንድ ሊግ ላይ ኢትዮጵያውያኖች በዝግጅቱ ላይ እንዲገኙ አስተባባሪዎቹ ወይንም ደግሞ የዳይመንድ ሊጉ አዘጋጆች ይሄን ነገር አብረን በመስራት ለነሱ ይሄን ጥሪ በማቅረባቸው ኢትዮጵያውያኖች ደጋፊ እንዲያገኙና በሚዲያም እንዲያገኙ በሚል ከዚህ ጋር በተገናኘ በቀናሽዋ ጋር ከ50% በታች በሆነ ዋጋ እና ህፃናቶች ደግሞ በነፃ የሚገቡበትን አመቻችተናል። ስለዚህ ማህበረሰቡ እንዲገኝና ለወገኖቻችን ለኢትዮጵያውያኖች ድጋፋችን እንድናረክ ባጭሩ ለመናገር ተፈቅዶት ማለት ነው።
ምንድነው ባንድ ድንጋይ ሁለት ወፍ እንዲሉት ነገር ነው መሰለኝ ተረቱ ባለሰውሳል። የሚፈልጓችሁ ባንዳችሁን ይዛችሁ እንድታውለበልቡና ዝግጅቱ እንድታደምቁላችሁ ሲሆን እናንተ ደግሞ የምታገኙት ምንድነው በቅናሽ ለኢትዮጵያ ወገኖቻችሁ ማስከባት ትችላላችሁ ጻናቶችን በነፃ አዝጋይተናል ነው የምትሉት።
አው አው ዋናው ትልቁ ነገር ያው ሚዲያ እንትኖቹ ምክንያቱም ስቶክሆልም ላይ ሲዩዲ ላይ የኢትዮጵያን አትሌቶች የማስመዝገብ ከጀመሩበት ጀምሮ በጣም ብዙ ውጤት ያስመዘግባሉና በደጋፊዎች እንዲኖራቸውና በውጤቱም ላይ ትልቅ አስተዋጽኦ ይኖራል በሚል ነው። በዚህ የሚተነሳ ከዚህ በፊት የነበሩት የስፖርት ኮሚቴዎች ያደርጉት ከነበረው ጋር በመተባበር እነሱም ይሄን እድል አመቻችተውልናል በጣም ምክንያት ነው።
በጣም ጥሩ። እንግዲህ ኢትዮጵያኖች እንዴት ያገኙዋቸዋል? ባጭሩ
እንግዲህ ስልክ አለ። በዚህ ስልክ ደውለው ትኬቱን ቢወስዱ ይችላሉ። አልበለዚያ የዛን ቀን 15 ሰዓት ነው የሚጀምረው። ከዛ ሰዓት ጀምረን እኛ ልተዋለን በር ላይ ሊያገኙን ይችላሉ። ስልኮቹ ልናገር።
ስልኩን በቶሎ ብትናገር።
አመሰግናለሁ። እሺ 0729694981 ሌላው ደግሞ 0700068724 በእነዚህ ስልኮች ቢደውሉልን ትኬቱን ከወዲሁ እናቀብላቸዋለን።
አንዴ ድጋማ ስልኩን ሁለት ነው።
ኦኬ 0729694981 ሌላው 0700068724
ኦኬ።
እንደው ጊዜ ካለ በዚሁ ላይ አመጣ።
ጊዜ እንኳን የለኝም እንትና አጭር ነገር ብቻ ተናገር።
ኦኬ አጭሩ ነው። እንግዲህ በሆላንድ የሚደረገው ዝግጅት ማለት የአውሮፓ ስፖርት ፌስቲቫል እየተቃረበ ስለሆነ እኛ ማግኘት የሚፈልግ ሰው ካለ መሄድ የሚፈልግ ሰው ምክንያቱም አሁን ስታስተላልፍ አብሮ መስራት መተባበር ያስፈልጋል የሚለውን ነገር አጥቁራ
በዚህ ስልክ ያገኙዋችሁ ይችላሉ።
በዚህ ስልክ ያገኙናል።
በሚቀጥሉት ሳምንቶች ስለነሱ መወያየት እንችላለን።
መልካም።
ሰፋ ያለ ጊዜ እንሰጣችኋለን። እናመሰግናለን።
እሺ
ተናስተልኝ።
ሰላም።
የዓለም ታሪክ እንደሚያሳየው በተለያዩ ጊዜያት የተለያዩ ግለሰቦች የታሪክን አካሄድና አቅጣጫ ሲቀይሩ ታይቷል። አንዳንዶቹ በጥሩ ሁኔታ፣ አንዳንዶቹ ደግሞ በመጥፎ ሁኔታ። ሂትለር፣ ሙሶሊኒ፣ መለስ ዜናዊ በአብዛኛው ህዝብ ዘንድ በመጥፎ ስራቸውና በፈጸሙት ወንጀል የሚታወሱ ከመሆናቸውም በላይ ለተወሰነ ጊዜም ቢሆን የታሪክን አቅጣጫ ለመቀየር ሞክረዋል። በሌላ በኩል ደግሞ በጥሩ ስራቸውና ለወገኖቻቸው በፈጸሙት በጎ ስራ ስማቸው ዝንት ለዝንት ዓለም ሲጠራ የሚኖር ሰዎችም አሉ። ዳግማዊ ምኒልክ፣ ማርቲን ሉተር ኪንግ፣ ኔልሰን ማንዴላ ከነዚህ ጥቂቶቹ ናቸው። እነዚህ በደግ ስራቸውና ለወገናቸው ሐሳቦች በመሆናቸው ብዙ ተከታይና አድናቂ ከማግኘታቸውም በላይ ለብዙዎች አርአያ ለመሆን በቅተዋል። ከነዚህ ታላላቅ የተራኪ ሰዎች በተጨማሪ የታሪክ ሰዎች በተጨማሪ በቀን ተቀን ህይወታችን የሚያጋጥሙን በሚሰሯቸውና በሚያደርጓቸው ጥቃቅንም ቢሆኑ ስራዎች ለሌላው ወገናቸው የሚያስቡና የሚጨነቁ በብዙ ሚሊዮን የሚቆጠሩ ሀገር ወዳድ ኢትዮጵያን ወገኖችም አሉ። እነዚህ ሀገርና ለወገን ሐሳቢ ወገኖች እንደሌላው የግል ጥቅማቸውን ብቻ ማሳደድ ቢፈልጉ በውቀታቸውም ሆነ በሚሰሩበት ፕሮፌሽናቸው ከማንም ቢበልጥ እንጂ የማያንስ ጥቅም ማግኘት የሚችሉና የሚያገኙ ናቸው። እነዚህ ግለሰቦች ግን ከሁሉ በላይ የሀገርና የህዝብ ፍቅር ስለሚያንገበግባቸው የግል ጥቅማቸውን አሳልፈው ይሰጣሉ። የዛሬው እንግዳችን የሚችሉትንና ያቅማቸውን በማድረግ ኢትዮጵያውያንን በሚኖሩበት አካባቢ በማሰባሰብ በህብረተሰባቸው አካባቢ ጥሩ ተሰሚነት እና ተቀባይነትን ያገኙ ሰው ናቸው። እናስተዋውቃችሁ። ዶክተር ሙላለም አዳም ይባላሉ። በኖርዌይ የግንቦት ያርበኞች ግንቦት ሰባት መሪ ናቸው። እኚህን ሰው ሰሞኑን ኦስሎ በተደረገው ዝግጅት ላይ አይተን ስራቸውን ታዝበን ኢትዮጵያ ድምጽ ሬዲዮ አንዳንድ ለሀገር ለወገን ጥሩ የሚሰሩ ኢትዮጵያውያንን ማሳወቁ ጥሩ ነው፣ ለሌላው አርአያ ሊሆኑ ይችላሉ በሚል ጋብዟቸዋል። ከእሳቸው ጋር አጭር ውይይት እናደርጋለን። አድማጮቻችን፣ በዚህ አጋጣሚም ሌላ እንግዳ ባየር ላይ ይኖረናል፣ ስዊድንን የሚመለከት ነው። በመጀመሪያ ከዶክተር ሙሉ ዓለም አዳም ጋር ጤና ይስጥልኝ። ዶክተር ሙሉ ዓለም
ጤና ይስጥልኝ። አመት እንደምን አላችሁ?
አማን ነው? ሰላም ነው? ኖርዌይ እንዴት ነው? ሄደን ካየናት ከመጣም በኋላ
ኖርዌይ በጣም ሰላም ነው፣ አየሩም በጣም ቆንጆ ነው እና ሁሉ ነገር ሰላም ነው በጣም።
ባለፈው ጊዜ ለመታዘብ መተን ነበረ፣ የኖርዲክ ዝግጅት ነው ስለተባለ እስቲ ምንድነው ብዙ ሲወራለት ሲነገርለት የነበረው ስብሰባ ኢትዮጵያውያኖችን በተለይ እኛን ያ እንድናይና ለመታዘብ እንድንፈልግ ያደረገን ኢትዮጵያ ድምጽ ሬዲዮ ማለት ነው፣ ምን ያህል ኢትዮጵያዊውን ያካተተ ነው? ምን ያህል ኢትዮጵያዊው ለዚህ ተዘጋጅቷል? ፍላጎት አለው? ድርጅቱስ ኢትዮጵያኖችን ከአባሎቹ ውጪ ከደጋፊዎቹ ውጪ ሌሎችን ኢትዮጵያኖችስ ምን ያህል ያሳትፋል? ህዝቡስ ምን ያህል ይከተለዋል? በሚል ለመታዘብ መተን ብዙ ነገሮችን አይተን ተምረን ታዝበን መተናል። በመጀመሪያ ዝግጅታችሁን እናደንቃለን። ኢትዮጵያ ድምጽ ሬዲዮ አዘጋጀታችሁ በጣም ከታ ተጋባዦቹ ጥሩ አክብሮት የነበራችሁ መሆናችሁን በማየታችን በኢትዮጵያዊነት ደስ አለ። ግን ዝግጅት ከመጋታችን በቅድሚያ ችግር ነበረባችሁ የሚል ዜናም ሰምተናል፣ እናንተም ተናግራችሁታል። ምንድነው የገጠማችሁ ችግር? ዝም እንዳይደረግ የተወሰኑ ኃይሎች ሙከራ አድርገው ነበር የሚል ወሬ ሰምተናልና እስቲ አጠር አድርገው ስለዚህ ነገር ቢነግሩን።
ያ የተፈጠረውን ችግር አስመልክቶ ያው በዛው በፕሮግራም ላይ ተናግረናል። ያዝነውን አዳራሽ ኮንትራታችን እንዲሰረዝ የመጨረሻው ሰዓት ላይ እንግዲህ ወያኔዎች ለማራራት ሞክረዋል። ከዚህ በፊትም የሚያደርጉት ነው አዲስ ነገር አይደለም። አይሞክሩአንልም እንደቻው እነሱ ነው ግን በዛ ሰዓት ላይ ይሄንን ሙከራ አድርገው እኛም ለመግባት አንድ ሁለት ሰዓት ሲቀረን እንደዚህ አይነት ኢንፎርሜሽን ስላለ ትንሽ ያስቸግረናልና ምንድነው ነገሩ የሚል ጥያቄ ቀረበልን። ሁኔታውን በትክክል አስረዳን። እኛም ሌሎችን ማጋሪ ሆኖ የሀገሩ ተወላጆች ኖርጃኖች አስረዳቸው። ከዛ በኋላ ያ ችግር ተቀረፈ። እኛም እንድንገባ ተፈቀደልን። ለተፈጠረውም ትንሽ የተወሰኑ ጊዜያትንሽ ወደ ኋላ ተጎትተን ነበረ። ያንንም ለማካካስ በነጻ አዳራሹ መጠቀም እንደምንችል እስከፈለግነው ሰዓት ፈቀዱልን እና ለተፈጠረው ችግር ይቅርታ ጠይቀዋል። እነኚህንም ደግሞ በሐሰት ድርጅቱን አሸባሪዎች ጋር ለመደብለቅ የሚሞክሩና የተሳሳተ መረጃ የሰጡ ሰዎችን እነማን እንደሆኑ ምን እንዳደረጉ ዝርዝር መረጃዎችን ሰጥተውናል። ከዛ በኋላ እና ባጭሩ የተፈጠረው ችግር ይሄ ነው። ወያኔዎች ይሞክራሉ አይሞክሩም እንግዲህ ትግል ስንል ይሄ ነው። ግን ወኔ አግኝተው ፊት ለፊት ለመግፈት አይደፍሩም። ግን የተወሰኑ ደካሞች ቤታቸው ቁጭ ብለው እንግዲህ በአሁኑ ጊዜ እድሜ ለዘመኑ ቴክኖሎጂ እንጂ አንድ ሜል ድሮፕ ካደረክ ወይም አንድ ስልክ ከደወልክ ያንን ሰዎቹ ስለዚህ ሊያዩት ይችላሉ። እስከሚያዩት ሁኔታውን በደንብ እስከሚያጣሩ ድረስ የተወሰነ ጊዜ ሊወስድ ይችላል እና እኛም ብዙ መጉላላት አልደረሰብንም። ግን የተፈጠረው ችግር ባጭሩ ይህን ይመስል ነበር።
ዶክተር ሙሉ አለም በጣም ትልቅ ዝግጅት ነው ያደረጋችሁት። በጣም ትልቅ አዳራሽ ነው። በጣም ብዙ ኢትዮጵያውያን ነው ከኖርዲክ ሀገሮች የመጣው። ግን ይሄንን ሁሉ ስታደርጉ ምን ያህል ጉልበት
ትንሽ አይሰማማኝ ነገር
ትልቅ ዝግጅት ነው ያደረጋችሁት ይሰማል። አሁን በጣም ትልቅ ዝግጅት ነው። በጣም ብዙ ህዝብ ነው የተገኘበት። አዳራሹ ራሱ ትልቅ ነው። ዝግጅታችሁ በጣም ያማረና የተቀናበረ ነበር። ግን ይሄንን ስታደርጉ ምን ያህል ጊዜ ፈጀባችሁ? ምን ያህል ጉልበት ፈጀባችሁ? ምን ያህል ኃይል ነበራችሁ? በጣም ትልቅ ሆኖ ስላገኘ ነው።
እንደዚህ አይነት ዝግጅት ሲደረግ ያው ኖሮ የመጀመሪያ አይደለም። እንግዲህ ዝግጅቱ አጠቃላይ እንግዲህ እኛ ብቻ አታድርገው አህመድ ሲድኖችም ነበሩ።
ወደ እሱ እንመጣለን። ወደ እሱ ብዙ ጥያቄ አለኝ።
ቆይተናል። ስለዚ የንቅናቄያችን መሪ ወደዚህ እንዲመጡ ጥያቄ ካቀረብን ቆይተናል። እንዳውም ባለፈው ጃንዋሪ ነበረ ያሰብነው። እሳቸውም ጊዜ ስላልነበራቸው ጊዜው ማነው ወቅቱ እንግዲህ እስካሁን ድረስ የተንከባለለ ቆየኛም በማከሉ እንግዲህ እስከሚሳካላቸው ድረስ እና እስከሚመጡ እየጠበቅን ነበር። መምጣታቸውን የሰማነው አይ ቲንክ ከሶስት እና በሐሳብ ደረጃ አትሊስት አንድ ወር ያክል ዝግጅት አድርገና አትሊስት ኮሚቴውን እንደው እንዴት እናዋቅር አላገኘንም። ሲቪል
የኖርዌይ ክራውን መሰብሰብ በነገራችን ላይ እንደ ተረዳነው ከሆነ ከዛ 800 ሺህ ውስጥ 500 ሺህ ነው እዛ ቤት ውስጥ የተዋጣው። ግን 300 ሺህ የኖርዌይ ክራውን እናንተ ሰብስባችሁ ያስቀመጣችሁት ነበረ። እስቲ ስለሱስ ግለጥልኝ። ምንድነው የኖርዌይ ሚስጥሩ እንዲህ ህዝቡ በጋራ ሊሰራበትና ሊሰባሰብበት የቻለው?
እንግዲህ የኖርዌይን ጉዳይ በተመለከተ እንግዲህ ምናልባት በአጋጣሚም ሊሆን ይችላል። እንግዲህ ድልኞች ነን። በጣም ቆራጥ የሆኑ የሀገራቸው ጉዳይ የሚያንገባግባቸው ብዙ ኢትዮጵያኖች፣ ብዙ ወጣቶች አሉ። እንዳያቸዋቸው ብዙ ወጣቶች በዚህ ጉዳይ ላይ ተዋናይ ናቸው እና ዋናውና ትልቁ ነገር እነኚህ በተለይ የወያኔን ግፍ በትክክል የተረዱ የቀመሱ ሰዎች እኛ በውጭ ሀገር ለረጅም ጊዜ የቆየን ሰዎችን በማበረታታት በኩል ከፍተኛ ሚና ይጫወታል እና እነሱን ወደፊት ማምጣት ያ ስርዓት ምን አይነት ስርዓት እንደሆነ በትክክል እንዲያስረዱ ካላቸው ከራሳቸው ኤክስፒሪየንስ እድል መስጠት እንግዲህ ትልቁ እና ዋናው ቅድሚያ የምንሰጠው ነገር ነው። ሌላው ይሄ ድርጅት አርበኞች ግንቦት ሰባት ሲባል
በህዝብ ውስጥ መግባት አለበት የሚል መት አለን። በዚህ ላይ ጠንክረን ለመስራት እንሞክራለን። ወደ ህዝቡ ካልገባ ህዝቡ የኔ ድርጅት ነው ካላለው ምናልባት ለአባላት ብቻ የሚሆን ከሆነ ትንሽ አስቸጋሪ ሁኔታ ነው የሚፈጠረውና በተቻለን መጠን ከሌሎች ተቃዋሚ ድርጅቶች ጋራ እንዲሁም ደግሞ በፖለቲካው እኔ አይገባኝም ፖለቲካ አይገባኝም አይመለከተኝም የሚሉትንም ደግሞ በተዘዋዋሪ ስለ ሀገራቸው ጉዳይ እንዲወያዩ እንዲሰባሰቡ የማድረግ ስራ በተጓዳኝ እንሰራለንና እኛም ደግሞ የዚህ ድርጅት አባላት የተለየን ሰዎችና የድርጅት ፍቅር ብቻ የሚያንገበግበን ለድርጅት የቆምን ዓለም ሆናችን በተለያየ መልኩ ለማሳየት እንሞክራለን። ድርጅቱን በተበለከተ አመራሩ በተቻለ በተቀደም እንዳልኩት በተለይ ወጣቶችን ወደፊት የማምጣት አመራር እንዲወስዱ ኃላፊነት እንዲወስዱ የማድረግ የመጎትጎት ስራ ብዙ እንሰራለን። ከሌሎች ተቋማት ድርጅቶችም ጋርም በተቻለ መጠን አብረን መስራት እንዳለብን አብረን ከሰራን የትም መድረስ እንደማንችል ስራዎች ይሰራሉ። ከዛ ግን ትልቁና ዋናው ነገር ከዚህ ከፖለቲካ እንቅስቃሴው በተጨማሪ በማህበራዊ ኑሯችንም እንግዲህ ኖርዌይ ሀገራችን ነው፣ ሁለተኛ ሀገራችን ነው። እዛም ሀገር በመኖርበት ጊዜ በተለያየ የማህበራዊ ጉዳይ ደስታም ይሁን ችግሮች ለመገናኘት ለመወያየት በተለይ ደግሞ ኢትዮጵያ ኮሚኒቲን ለማጠናከር ሌሎች ተጓዳኝ ሆኖ አንዳንድ ሲቪክ ማህበራትን ለማቋቋም ሞክረናል። በእነኚህ መድረኮች ላይ እንደው የፓርቲ ፖለቲካ ሳይሆን በአጠቃላይ ስለ ሀገራችን ችግር ስለ ሀገራችን ሁኔታ ሁሉም ሰው በባለቤትነት እንዲወያይ የባለቤትነት ስሜት እንዲሰማው የማድረግ ስራ በስፋት እንሰራለን። አይ ቲንክ ይሄነኚህ ነገሮች ናቸው እንግዲህ ቤዚክ የሆኑት። ዝግጅቶች በመናዘጋጅበት ጊዜ እንዳያችሁት ያ ሁሉ የተሰበሰበው ሰው አባል ወይም በቀጥታ ደጋፊ ተሰብስቦ አይደለም። በፍጹም ከተለያየ ኮርነር የተሰባሰቡ በኢትዮጵያ ጉዳይ ላይ መወያየት የሚፈልጉ መደገፍ የሚፈልጉ በጾታም በሃይማኖትም በፖለቲካ አመለካከትም ምናልባት ከወያኔዎቹ በስተቀር ሁሉም ሰዎች የተሰባሰቡበት ዝግጅት ነው። አጠቃላይ የሚካሄደው ኖርዌይ ውስጥ ይሄን ያሁኑን ብቻ ሳይሆን ቀደም ብለን በመናረጋቸው ዝግጅቶች ላይ ይህ አይነት ባህል የዳበረ ይመስለኛል። እና ትልቁ በዛ ዙሪያ ቀደም እንዳልኩት ትንሽ ሰፋ ብሎ ሳንጠብ ከተሰው ለመግባት መሞከር ነው። እንግዲህ በመንገባበት ጊዜ እንዳልኩት በምንም ተአምር የኛ ድርጅት የኛ የፖለቲካ ድርጅት ውስጥ ካልገባችሁ ሌላ መንገድ የለም ብሎ የማውገዝ የመነቃቀፍ እና የመጠላላት ፖለቲካ ህብረተሰብ ውስጥ እንዳይሰፍን ጥንቃቄ ማድረግና በህብረተሰቡ ችግሮች ላይ ሁሉ አክቲቭ ሆኖ መሳተፍ ትኩረት የምንሰጠው ነገር ነው። እና እነኚህ ናቸው እንግዲህ ቤዚካሊ ኖርዌይን አንድ ችግር በሚኖርበት ጊዜ ወይም አንድ ቁም ነገር ለመስራት በሚታሰብበት ጊዜ ብዛት ያላቸው ኢትዮጵያውያን በሀገራቸው ጉዳይ ላይ ይሰባሰባሉ። እነኚህ ይመስሉኛል እንግዲህ ትልቅ አስተዋጽኦ ያላቸው። ከዛ ውጪ ያሉን የፖለቲካ ድርጅቶችም ይሁን የሲቪክ ማህበራትም ይሁን ኢትዮጵያ ኮሚኒቲን ጨምሮ በተቻለ መጠን ምርጫዎች እንዲካሄዱ ሬጉለርሊ የማድረግ በዛ ምርጫ ደግሞ ሁሉም እንዲሳተፍ ሁሉም የራሱ ኮንሰንት እንዲኖረው ይሁንታ እንዲኖረው ፈቃደኛ እንዲሆንና በተቻለ መጠን ደግሞ ዲሞክራቲካል እንዲሆን እና ወቅቱንም ደግሞ እንዲጠብቅ መተራ ደንቦች አሉ እነኛ ደንቦችም እንዲጠበቁ የማድረግ ሁኔታ ይንጸባረቃል። እነኚህ ነገሮች እንግዲህ ከፍተኛ ገዛ ያደረጉ ይመስለኛል በተለይኛ አካባቢ።
ባጭሩ ዶክተር ሙሉ ዓለም እናንተ አካባቢ መሰረቱ አለ በጋራ ለመስራት የጋራን ችግር በጋራ ለመቅረፍ መቻቻልን ተምራችኋል ስራ ላይ ታውላላችሁ ማለት ነው። የኔ መንገድ ብቻ መንግስተ ሰማያት ያስገባል የሚለውን አባባል ትታችሁ በጋራ የጋራችንን በጋራ ሰርተን ለጋራ ድል እንታገላለን የሚለው ነው ላይ ነው ያለነው ነው የሚለኝ።
ትክክል ትክክል ይሄ ነው።
በጣም ጥሩ።
ለምንም ታምር የድርጅት ፍቅር እንዳይንጸባረቅ ጥንቃቄ ማድረግ ነው። በተለይ እዛ ሀገር ውስጥ ሰላም ዲሞክራሲ ፍት ይመጣል ብሎ በእኛው መልኩ በግሉም ይሁን በግሩፕ የሚሳተፍ ኢትዮጵያዊ ሁሉ አጋራችን እንደሆነ በደስታ የምንቀበለው አብረን ለመስራት ፈቃደኛ መሆናችን በየጊዜው ማበረታታትም እንዳለብን ሪላቲቭሊ በቁጥር በጥንካሬ እኛ እንሻላለን አሮጌሽ ግንቦት ሰባት ጠንካራ ግሩፕ ነው እና ይህ ግሩፕ በተለይ በግለሰብም ይሁን በቡድን ደከም ያሉትን አነስ ያሉትን የመደገፍና የማበረታታት ስራዎች የመስራት ሁኔታ ይታያል። ይሄ ስለ እንግዲህ ወደ ችግሮች ያሉም እንደ ሁሉ ነገር
አልጋባ አይደለም
ጥረት እናደርጋለን።
በጣም ጥሩ ይገባናል። ዋናው ሙከራ ማድረጉና ሙከራውን ደጋግሞ ካደረጉ ማይሳካበት ምክንያት የለም። ዶክተር ሙሉዓለም እስቲ ባየር ላይ ከኔ ጋራ በስልክ አቶ ዘለሌ ጸጋ ስላሴ የአርበኞች ግንቦት 7 አመራር እዚህ ከየሱልን ማለት ነው ይገኛሉ። ሃሎ ተናስተልኝ። ሃሎ
ይሰማል።
ይከታተሉ ነበር የዶክተር ሙሉዓለምና ጋር እናደርገውን ውይይት?
አዎ ይከታተሉ ነው።
ኦኬ ምን ታስባላችሁ? ሲዱንስት አትቀኑም? ቅናት ያድርባ መንፈሳዊ ቅናት ማለት ነው። ይሄ ኔጌቲቭ ይሄ ላጥፋው እሱ የተሻለ ነው ልግደለው የሚለው ሳይሆን እኛም ሰርተን እንደነሱ መሆን እንፈልጋለን የሚል ቅናት ያድርባችሁ ምን ትሰሙ?
አክቲቪቲ አቀራረብ ብዙ ነገር ሊያነገር ይችላል። እኔው
እንደው ባጭሩ አትቀኑ በኖርዌዎች
እንግዲህ የኖርዌዎችን ስራ አድናቂዎች ነን። አጋሮቻችን ናቸው እየሰሩ ያሉትን ነገሮች በጥሞና እንከታተላለን። የነሱ ጋራ ለመدرس ወይ ደግሞ እነሱ ካለፉበት ነገር ለመማር ሙከራዎች እያደረግን ያለነውና ትንሽ ከመጥናት ማለፈደን ተግባራዊ እንቅስቃሴዎች ጀምረናል። እኛ ካሁን ነገሮች እየፈተሽን ነው።
በአሁኑ ዝግጅት ላይ ያያችሁትን እንዴት ታዘባችሁት? እንዴት አያችሁት ዝግጅቱን ሁኔታዎቹን በሙሉ እንዴት አያችሁት ባጭሩ?
ይሄ ዝግጅት ምናልባት አንድ ክሊር መሆን ያለበት ነገር ያለ ይመስለኛል። ሁሉም ሰው መነሻው የዝግጅቱ መነሻ ዲሞክራሲ ያለው ጥበብ ኢትዮጵያ የድጋፍ ድርጅት የሚባል በህጋዊ መንገድ ኢትዮጵያ ውስጥ የሚደረገው የዲሞክራሲ ሂደት መድረኮችን የማዘጋጀት ገቢን የማሰባሰብ ፍቃድ ያለው ድርጅት ነው መነሻው። ስለዚህ ድርጅቱ ህጋዊ ነበር ወይ ደግሞ ገንዘብ የማሰባሰብ ህጋዊ ፍቃድ ባለው ድርጅት ተጀመረ ነበር። ከዛ በኋላ እንደ ንቅናቄ እኛም ከኖርዲክ አገሮች ጋር በመሆን ዝግጅት እናደርግ ቆይተናል። ከዚህ አኳያ መናገሩ ቀድሞ ከተቀመጠለት አላማ አንጻር በጣም የተሳካ ነበር። በጣም ብዙ የተሳኩ ነገሮችን አይተንበታል። ወደፊትም ይሄን አይነት ተመሳሳይ ነገሮችን ወደዚህ ለማምጣት ወደኛም ወደ ስዊድን አካባቢ ለማምጣት አንዳንድ ነገር መጀመር እንዳለብን ብዙ ትምህርቶችን ወስደናል። እንግዲህ የወስሎ መናገሩን ስትመለከቱት ሌሎችም አሁን ደግሞ ከዛ በኋላ የነበሩትን የነ ስዊዘርላንድን የነ ፍራንክፈርትን ስታዩት ከተገኙ ድሎች ውስጥ አንዱና ትልቁ ድል መንግስት የሚባለው አገር ውስጥ እንደ መንግስት ቆሚያለው የሚለው አካል ከመንግስትነት ደረጃ ወርዶ የራሱን ደጋፊዎች ሰብስቦ ተቃውሞ ሲያደርግ የነበረበት ሁኔታ ነው ያየ ነው። ይሄ ትልቅ ድል ነው። መንግስት በመንግስትነት ስታተሱ ቢቆም ኖሮ እንደዚህ አይነት ነገሮችን ሊዋጋ የሚችለው በዲፕሎማቲክ ክንዱ ነበር። ከዛ ወርዶ ነው የተቃዋሚ ያለ ምንም አቅም የላቸው የሚል የነበሩትን ግሩፖች ሰላማዊ ሰልፍ በማድረግ ጭምር ያወገዘ ያለውና ይሄ የመብራህ ግብሩ አንዱ ውጤት አድርጎ ማየት ይቻላል።
ይሄንን አቶ ዘለሌ ይሄንን ካነሱ አይቀር ሰሞኑን የምናያቸው በተለያዩ ፌስቡክም በምንም በተለያዩ ሚዲያዎች የምናያቸው ተንቀሳቃሽ ፊልሞችም ፎቶግራፎችም የሚያሳዩት የተቃዋሚው ማለት የግንቦት 7ቱ የተቃዋሚው አንድ ኃይል የሆነው የግንቦት 7ቱ ደጋፊዎች አዳራሹንና አካባቢውን ሲያጥለቀልቁት ስልጣን ላይ ያለው መንግስት በተቃውሞ ሰልፍ ያስወጣ 10 15 የሚሆኑ ሰዎችን ነው የትግራይን ባንዲራ ይዞ የሚያስወጣውና ይሄ ራሱ ብዙዎችን ታዛቢዎች ምንድነው ማን ነው ስልጣን ላይ ያለው ማን ነው ተቃዋሚው የሚል ጥያቄ ውስጥ እንዲገቡ አድርጓቸዋል። ይሄ ነገር ምንድነው የሚያሳየው? ህዝቡ ውጭ ያለው ህዝብ ሆ ብሎ የሚወጣው ለተቃዋሚው ነው። የመንግስት ደጋፊ ተቃዋሚ ነኝ ብሎ ሲወጣ በአብዛኛው እንትን የሚሉት የነሱ ሰዎች 10 15 አይመጡ አይሞሉ ምንድነው እንዲህ ሊሆን የቻለበት ምክንያት ሀገር ቤትም እንደዚህ ነው ነው የምትሉት
እኔ ይኸውልህ እሱን ነበር ለማለት የሞከብኩ ያለሁት ይሄ ድል አሁን የተለያዩ ነገሮች የአገኛ ብቻ ነው ብለን ማናስብም እኛ በአጠቃላይ ተቀናቃኞች አካባቢ ያለው የድል ውጤት ነው ብዬ ነው የማስበው የአገዛዝ ስርዓቱ የኃይል ሚዛን ከውጭ ካሉት የተቀናቃኝ ኃይሎች እጅግ በጣም አንሶ መታየቱን ነው ጎልቶ የሚያሳየው በፍጹም ደጋፊ እንደሌለው እኛ አካባቢ ውስጥ የነበረው ዝግጅት ስታየው የመሪያችንን ወይም የንቅናቄውን ሊቀመንበር ሲቀበሉ የነበሩበትን ስሜት አይተሃል ደጋፊዎቹ አባላትና እንደዚሁም ደግሞ ከአገሩ ላይ የተሰበሰቡ የተለያዩ ህብረተሰብ ክፍሎች እነሱ በየዋሻው በየጉራንጉሩ እየተደበቁ የሚያደርጉትን እንደዚህ አይነት ነገር አልፎ ይወጣ ነበር አሁንም ደግሞ እነሱ ተቃዋሚ ሆነው የተቀናቃኞችን መራግብ ለማጨናገፍ ያደረጉት ሙከራ የኃይል ሚዛኑ ወዴት እንደሆነ የድጋፍ ኃይል ሚዛኑ ወደ ተቀናቃኙ እንዳጋደለ ነው የሚያሳየውና የወያኔ መውደቅንም ወይ ደግሞ የመረጋጋት የመቃረቡንም እኔ ያሳየ አርጌ ነው የማስበው ባገሩ ስም እንደዚህ አይነት ነገር ነው ያለው ህዝቡ መሳሪያ ታፍኖ መንቀሳቀስ ያልቻለበት ሁኔታ በኖር ነው እንጂ ለወያኔ ወይም ደግሞ ወያኔ የሚያደርገውን ነገር ተቀብሎ የተቀመጠ ኃይል የለም እነሱ ምናልባት አይተሙላችን ምን እንከታተለው እኮ ነው 24 ሰዓት የሙሉ ምንም እንኳን አንድም ነገር እውነት አይናገሩም ለብረተሰቡ አትሊስት ፖለቲክስ አንዳንድ ጊዜ ዝም ብለ የሆነ ሹገር ኮት የሆነ ነገር ምኮት አቀርባለ እነሱ ነጋ ጠባ ውሸት እየደረሰፈሩ ህዝቡ ምንም አይነት መንገድ ሊደግፋቸው የሚችልበት ነገር እንደሌለ ነው ያየን ያለ ነው አሁንም ቅድም እንዳልከው በተለያየ ማብራሪ ገጾች እንደምናየው ለመጀመሪያ ሲጀምሩ የነበረበትን ስቆት በትንሽ ከተሞች እየገቡ ጄኔሬተር መንቀል እንደዚህ በሰራ ነገር ውስጥ ነው እነሱ የተወጠሩትና አትሊስት ወያኔ መዳከሙን አውቆ የመጨረሻው ሰዓት ላይ መድረሱን አውቆ እንደው ጥሩ የኤግዚት ስትራቴጂ እዚህ የመውጫ ስትራቴጂ እንኳን እየነደፈ እንዳልሆነ ነው የምናየው ተደናግሮ ግራ ተጋብቶ በየቦታው ላይ የሚሰራውን ስራ አጥቷል እዚህ መራግብር ውጤት በሁለት ሶስት ነገሮች ነው መታየት የሚቻለው አንደኛ የነሱን የኃይል ሚዛን መዳከም ያሳያል ሌላ በኩል ደግሞ ህብረተሰቡ ለዚህ
ያለውን ድጋፍ አሁን ተጠይቀ። ኦኬ እስቲ አሁን ወደ ዶክተር ሙሉ ዓለም ልመለስ። ዶክተር ሙሉ ዓለም ከኔ ጋር ነው? ኦኬ አልማጫችን ዶክተር ሙሉ ዓለም ለጊዜው ተቋርጧል። እሳቸውን እንደገና እንደውላለን። አቶ ዘለሌ ዶክተር ሙሉ ዓለም እስከሚመጡ ድረስ አጠራጠር አድርገን እንወያይ። ምን ተሰማችሁ ግን እነተ እንግዲህ ከልብ ከስዊድን ተሰብስቦ ሄዶ ነበር የተወሰነ ኃይል ሄዶ ነበር የግንቦት ሰባት አባልና ደጋፊ እንዱም ሌሎች ኢትዮጵያኖች ሄዶ ነበር ስቶክሆልም ውስጥ ቢደረግስ የሚል ስሜት አላደረባችሁ?
እኔ እንደው አንዳንድ ሰዎች ምናልባት አሁን ይሄንን የሚከታተሉ ኖርዊክ ሀገራትን ስብረት ይሄን የደረገው መርሃ ግብር ወደ ኖርዌይ ሲሄድ ወይ ደግሞ ኖርዌይ መደረጉ ሲሰማ ሰፊ ሀገር ስዊድን ያለ ለምንድነው ወደ ኖርዌይ እንዳለ ሌሎችም ጥያቄዎች ይነሱ ነበር እኔ ለዛ ምክንያት ብላሽ አግኝቻለሁ
ኦኬ
ከስዊድን አካባቢ ካለው ህብረተሰብ ይልቅ በተለያዩ አይነት ምክንያቶች የነቃነቱ ትግል ለመደገፍ የተጠናከረ ኃይል እንዳለው አሳይቶ ነው እና እኛ ከዚህ ያሉ ችግሮች ቀደም ለመነሻ አይደለም እናገም ደግሞ ከርኩት የበለጠ እንድንመረምር መንገድ ከፍቶልናልና ጥናትም ሊሆን ይችላል አት ሴም ታይም ደግሞ እኛም ጋር ያለው ድክመት ምንድነው የሚለውን ነገር ማያግዣ ግዚያችን እንደሆነ ነው የተረዳነው ያው በሁሉም አገሮችና በሁሉም ስብስቦች ውስጥ አሁን የሚታዩ ነገሮች አሉ እኛም አካባቢ ያለ ነገር ነው እኔ ምናልባት የተጠናከረ ነገር እዚህ አካባቢ ሳይታይ ቆይባቸው ምንላቸው መሰረታዊ የሆኑ ምክንያቶች እንዳሉ መናገር ይቻላል እነዚህ ነገሮች በጥልቀት ገብተን ልንመረምር የምንችልበት ሰዓት ላይ መድረሳችንን አይተናል የኛ አይተን ዶሬ የንቅናቄያችን አቋም በአንድ አይዲዮሎጂ ላይ የተመሰረተ አይደለም ይሄ በመሆኑ ከተለያዩ የአመለካከት ካላቸው የፖለቲካ ቡድኖች ጋር ቁጭ ብለን ለመናገር የሚያስችል መሰረት አለን በግድ ሪጂድ ሆነን ይሄን አይዲዮሎጂ ተከተሉ ብለን ከማንም ጋር አንጣላ
አንዴ በዶክተር ሙሉ ዓለም ከኔ ጋር ነው ተመሰለኝ
አዎ
ኦኬ ወደ እርስዎ ልምጣና እዛው ስብሰባ ላይ ዶክተር ብርሃኑ አንድ አስተያየት ሲሰጡ ሰምተን ነበር። የግለሰቦች አስተዋጽኦ ለድርጅቶች ማደግ ትልቅ ሮል ይጫወታል። የኖርዌይ ድርጅታችን ትልቅ ከሆኑት ዋናክና ትልቅ ከሆኑት ድርጅታችን አንዱ ነው። ለዚህ ደግሞ ዶክተር ሙሉ ዓለም ትልቅ አስተዋጽኦ አድርጓል ሲሉ ሰምተን ነበር። እርሶ እንዴት ያውታል የግለሰቦችን አስተዋጽኦ በድርጅት አሰራር ላይ? አጠራ አድርገው ሰዓት ያጠረ ይችላል ብዙ ጥያቄዎች አሉኝ። እንዴት ያውታል እርሶ?
ግለሰቦች ሚና ይጫወታሉ። ምናልባት ዶክተር ብርሃኑ ያለው ግን ትንሽ የተጋነነ ይመስለኛል።
ምኑ?
በጣም ጎበዝ ሰልፍለስ የሆኑ በጣም ብዙ ሰዎች አሉ ድርጅታችንም ውስጥ ኖርዌይም ውስጥ እንደዚሁ ህብረተሰቡን በማሰባሰብ በኩል ከፍተኛ ሚና የሚጫወቱ እና ምናልባት እንደው የኔ ሚና እናhall ነው እንደው ስባቀረበው ደረጃ ነው ለማለት ትንሽ አስቸግረኛል። ግን ግለሰቦች የተወሰኑ ግለሰቦች ሚና መጫወት አለባቸው።
እንግዲህ ላቋርጦትና እኛ ራሳችን የታዘብነዋል። ኢትዮጵያ ድምጽ ሬዲዮ ዛ አድራሻ ላይ ታዘበዋል። ሁለት ነገሮች ታዘበናል። አንደኛ ዶክተር ሙሉ ዓለም የድርጅቱ መሪ ተወካይ ስለሆኑ ስጦታውን ማን ነው ለእናንተ የተሰጠውን ስጦታ ማንንም ሳይማክሩ ለስዊድኖች ሲሰጡ አንዱም ሰው የተቃወመው የለም። ሌሎች የበርገን የመጡ ከስታቫንገር የመጡ ብዙ ያዋጡ የእናንተ ድርጅቶች ነበሩ። ኢኖርሚዎች ራሳቸው ነበራቸው ስንትምና ስንት ሰው ያዋጣቸው አልተቃወሙም። አጨብጭበው በደስታ ነው የተቀበሉት። ሌላው የታዘብነው ስብሰባውን ሲመሩ ብድግ ብለው ተነስተው የኖርዌይ ሰዎች ያንዳንዳችን 2200 ክራውን እናዋጣ ሲሉ ያ ሁሉ ገንዘብ ከተዋጣ በኋላ የተቃወሙት የለም። ሁሉም በደስታ ነው ገንዘብ ያወጣው። ይሄ የሚያሳየን ህዝቡ አመኔታ አለው ማለት ነው ለርሶና ለሚመሩት ድርጅትና ለርሶ። ይሄ ታዲያ የሰሩት ነገር ቢኖር አይደለም ዝም ብሎ ከመሬት ተነስተው የሚገኝ ነው።
ተከከለ ለኔ በዚህ በኩል በጣም ብዙዎቹ የትግል ጓዶቼ እውነት ለመናገር በእድሜም ሊሆን ይችላል ሌላ መልኩም ሊሆን ይችላል ከፍተኛ አመኔታ አላቸው። በጣም እድለኛ ነኝ፣ ደስ ይለኛል። እኔም ለድርጅቱ በተቻለ መጠን ታማኝ ሆኜ ለመስራት እጥራለሁ። እንዳልኩት የፖለቲካውን ብቻ አይደለም አትሊስት በተሰባዊነትም የኢትዮጵያዊነትን የሀገር ልጅነትን ማጠናከር ትልቅ ነገር ነው። በዚህ ዙሪያ የተቻለኝን ጥረት አደርጋለሁ እና በዚህም በኩል አንዳንድ ነገሮችን ስንሰራ እውነት ለመናገር ከሆነ እንደዚሁ ሳንነጋገር የመግባባት ሁኔታዎች በብዛት ነው የሚታዩት። ብዙ ጭቅጭቆች የሉም። ደህና ሐሳብ ካለ ያን ሐሳብ የሚደግፍ ቀና ከሆነ ምንም አይነት ከኋላ ተንኮል ጥቅም ወይም ስልጣን ወይም ነገር ከሌለበት አይ ቲንክ በቀላሉ መግባባት ይቻላል። እና ይሄ ነገር በተለይ ድርጅታችን ውስጥ ባለን ጓዶች መካከል ከፍተኛ የሆነ ብዙ ሳንነጋገር የመግባባት ሁኔታ በከፍተኛ ሁኔታ ይንጸባረቃል። ህብረተሰቡም እውነት ለመናገር የኖርዌይ ውስጥ የሚኖር ማህበረሰብ በጣም ጥሩ ማህበረሰብ ነው። እንደባመጣለን እኔም የተቻለኝን ጥረት አደርጋለሁ። ለዛም ደግሞ ከበሬታ ይሰጠኛል። በዚህ በጣም እድለኛ ነኝ። ያትልቁ ግን እንተማመናለን። መተማመኑ ካለኮ ምንም ነገር የለም። ያትልቁ መሰረቱ ያ አይመስልኝ።
አቶ ዘለሌ
አቤት።
አጠራ አርገው ጊዜ ስላ አጭር ስለሆነ አጠራ ያርጋችሁ እርሶስ ምን ይላሉ ስለዚህ የግለሰቦች አስተዋጽኦ ባጭሩ? ስዊድንም እንደዚህ ሊሆን ይችላል ብለው ይገምታሉ ወደፊት?
ነው ዋይኖት የማይሆንበት ምክንያት የለም። ሲቪንስ እንደዚህ የተለያዩ ሰዎች ሳይሆን በትግሉ ላይ አስተዋጽኦ እያደረጉ ነው ያሉት የግለሰቦች ሚና አለ። ልክ ዶክተር ሙሉ ዓለም ጋር እንደሆነው ነገር ወይም ደግሞ ኖርዌይ ላይ እንደሆነው ነገር ወጡ የሚታይ ነገር ባይሆንም እና ወደፊት እንደዚህ አይነት ነገር መምጣቱ አይቀርም አሉ። በጣም ጠንካራ ሰዎች ከንቅናቄው ከጅማሮ ጀምሮ ትልቅ ነገር እየሰሩ ያሉና ይሄ ይሆናል። ምናልባት ምንመጣ ከሆነ ወደ ቀጣይ ነገር ስንነጋገር ምንድነው መሰረታዊ ችግሩ እዚህ አካባቢ ላይ ያለው እንቅስቃሴ ተዳክሞ ያለ የሚያስመስለው የሚለውን ነገር ስናይ ለይተን ልናወጣ እንችላለን እንጂ በግለሰብ ደረጃ ትልቅ ስራ እየሰሩ ሰዎች አሉና መሆኑ አይቀርም በእኛም እንደዚሁ።
በጣም ጥሩ ዶክተር ሙሉ ዓለም አሁን ወደ ግል ጥያቄ ልግባ። ድሃ ጎረቤቶቻችን ድሃ ወገኖቻችን ድሃ አባሎቻችንን እናስተስተ ብላችሁ ነው በብዛት በገንዘብ ብዛት ያላሸነፈውን ስዊድንን የሸለማችሁት አዝናችሁላችሁ ነው?
ነው በብረታማ እኛ ለስዊድን ወደ ተበላገር ትልቅ ከበሬታ አለ። ብዙ ተምረናል እኮ ከስዊድኖች ከናንተ በጣም ብዙ ተምረናል ባለፉት አመታት። አሁንም በተደረገው እንትን ያን ያህል ኪሎ ሜትር አቋርጦ መምጣት እዚህ ማደር ያን ያህል ኮንትሪቢሽን በገንዘብ ቢተመን አሸናፊዎች እናንተ ናችሁ። ቢሆንስ ከሌላ ሀገር ነው የመጣችሁት በብዛት ነው የመጣችሁት አድራችኋል ያ ሁሉ በወጪ ቢመነዘር ዲኖዛ ሆናችሁ ብትወዳደሩ እኮ ዴፊኒትሊ ጨረታውን አሸንፋችኋል። እና አንደኛው እሱ ነው። ሁለተኛው ደግሞ እንግዲህ ታላቅ ሀገር ነው የቆየ ነው። ከዚህ በፊትም የኛ አሪያዎች ናቸው አሁንም ናቸው ዴፊኒትሊ። እና ይሄን ለማድረግ የሞከረው ምንድነው አትሊስት የትግል አጋርነታችን ወደፊት ደግሞ የምንሰራቸው ስራዎች ሁሉ በጋራ እንዲሆኑ በተለይ አሁን በጋራ መስራታችን ውጤት አስመዝግቧል። ምናረጋቸው እንቅስቃሴዎች በተለይ ጠላትን ለመዋጋት ለመከላከል በማንኛውም እንቅስቃሴ በተለይ ስዊድንና ኖርዌይ እና ሌሎች እንደከሚያሉትም ዴንማርክንም ፊንላንድንም ጨምሮ መንቀሳቀስ አስፈላጊ መሆኑን የሚገልጽ አይ ቲንክ የወንድማማችነት
መለያ
የመስራት ምልክት ይሆናል በሚል ነው እንግዲህ ያንን ነገር ያደረገው። ግን ያደረጋችሁት አስተዋጽኦ ካላን ነው ለማድረግ አይደለም
በጣም
ጥሩ ነገር ከልባችን አሸናፊዎች እናንተ ናችሁ በገዘር ሲጠራ።
በጣም ጥሩ ዶክተር ሙሉ ዓለም። ሌላው በኢትዮጵያ ድምጽ ሬዲዮን ካስደነቀው አንዱ እንደዛ ቀኑንም ሌሊቱንም ስትሰሩ ስታስተናግዱ እንግዶቻችሁን አድራችሁ በተለይ እርሶና አንዳንድ የስራ አስኪያጅ አባሎቹ ጧት በጧት ተነስተታችሁ የኢትዮጵያን ምን እንደሚባለው ትኩስ ፍርፍራችሁ የዞራችሁ የስዊድንን ያንዳንዱን የስዊድን አባል ጋብዛችሁ ቁርስ ያበላችሁት ገርሞናል። በዚህ ላይ ግን አንድ የሰማነው ዜና አለ። ምን ያህል እውነት እንደሆነ አላውቅም እርሶ ከተሳሳትኩ ያርሙኝ። ዜና ነው የነገሩኝ ወሬ ነው የነገሩኝ ኖርዌዎች የኢትዮጵያን እንጀራ አይበሉም ለእናንተ ግን አቀረቡላችሁ ባክብሮት ነው። ምንድነው ምክንያቱ? እውነት ነው ይሄን ወሬ በጆሮ የመጥቶ ሰው ሹክ ብሎኛል። ምንድነው ምክንያቱ? እነሱ
I think ጥሩ observation ነው እና ጥሩ ነው observation ያደረከው እኔም observe አድርጌ ያለሁኝ በእንትን ደረጃ አትሊስት በጀነራል ፕሪንሲፕል ደረጃ ከኢትዮጵያ የመጣ እንጀራ መብላት encourage አናደርግም።
ኦኬ
ምክንያቱ ብዙ ነው
እናቃለን ግን ለምን ላይ ስለሆነ ተሰጣችሁ
አቤት
ለስድኖቹ ሰጣችኋቸው ተብሏል።
አዎ ያንቀን የሆነው ኢትዮጵያ በጣም ኢንሲደንታል ነው ያ ነገር እንዴት ሊሆን እንደቻለ አልገባኝ። ከማክበር ይሁን እንግዲህ ኢትዮጵያ ሬስቶራንቶች የማህበራችንን በተለይ ሎካሉ ራስን ለማስተዳደር ያው ብዙ ድጎማ የለም ከመንግስት የሚሰጥ ድጎማና ምግብ ይሸጣል እና አንዳንዴ የመዝናኛ ፕሮግራሞችን በማዘጋጀት ከሚገኘው ገቢ ነው በጣም ብዙ ኪራይ ነው የሚከፈለው። እና አሁን እንግዲህ ኢትዮጵያ ሬስቶራንቶች ኖርዌይ ውስጥ እንኳን ብዙ የሉም አንድ ሁለት አካባቢ አሉ። ይሄ እና ያን ቀን እኔም በማየቴ በጣም ገርሞኛል። ለነገሩ ኢትዮጵያ ኮሚኒቲ ብዙ ጊዜ የኢትዮጵያ እንጀራ አይሸጥም ነበር እና ያን ቀን እናንተን ለማክበር ይሁን ውድድሩ እንዳው ስለበዛ ሌሎችም ሬስቶራንቶች አይታችሁ ከሆነ ሌላም የተግል ሬስቶራንቶች አሉ ያንንም ለባሸነፍ ወይም ደግሞ እንትን ለማለት ይሁን ብዙ እንትን ነው። ይሄን በአጠቃላይ የኢትዮጵያ እንጀራ እንደው ኦፊሻሊ እንደዚህ ፓብሊክሊ ህዝብ የሚሰባሰብበት ቦታ ይቅርና በግለሰብ ደረጃም ቢሆን መግዛት ትንሽ ኢትዮጵያ ውስጥ ያለውን ችግር ያባብሰዋል በሚል ዲስከሬጅ እናደርጋለን። እና ያን ቀን የተፈጠረው ትንሽ የተለየ ነው። ምናልባት እናንተንም አክብሮ ሊሆን ይችላል።
ይሁን እንግዲህ በመጨረሻ ሁለታችሁም እንግዶቼ ማስተላለፍ የምትፈልጉት መልእክት የታዘባችሁት ወደፊት እንማራለን አስተምረናል የምትሉት ካለ ለእያንዳንዳችሁ አንድ ደቂቃ ሰጣለሁ። ከዶክተር ሙሉ ዓለም ልጀምር።
እሺ በመጀመሪያ ፈጣይ ደብዳቤ አሰግራለሁ በዚህ ዝግጅት ላይ የተሳተፋችሁትና በገንዘብ በሌላም በሐሳብ ያገዙትን የስዊድን ወገኖቻችንን አሁንም ቢሆን በዚህ በኖርዌይ ያርበኞች ግንቦት 7 ስም ለማመስገን ወጣለሁ። በጣም እግዚአብሔር ይስጥልን። ሌላውና ትልቁ ነገር በማንኛውም አይነት ዝግጅት ትንሽም ይሁን ትልቅም ይሁን በተለይ ወያኔዎች የሚያደርጉብንን አንዳንድ ሴራም ለማክሸፍ ይሁን አገራችን ውስጥ ለምንፈልገው ሰላም ፍትህ ዲሞክራሲ በሚደረግ ማንኛውም ትግል ተባብረን ለመስራት ልንድ ለመለዋወጥ ዝግጆች ነን እና አይ ሆፕ ስዊድን እና ኖርዌይ እንደ ፒላር ሆነው ሌሎችንም የኖርዲክ ሀገራት አስተባብረን ጠንካራ የሆነ አገራችን ውስጥ ለምንፈልገው ስርዓት ግንባታ ኮንትሪቢዩት እናደርጋለን የሚል እምነት አለኝ እና አብረን ለመስራት ፈቃደኞች ነን። በዚህ በኩል የስዊድኖችን ትብብር እንፈልጋለን። በአጠቃላይ የሚያስተላልፈው መልእክት ይሄ ነው።
አቶ ዘለሌ
ኦኬ እንግዲህ አንድ ከስሎነ ባጭሩ እኔም የአንበሳ ድርሻውን የያዙትን የኖርዌይ አባላትን ላመሰግን ወዳለሁኝ። ከዛ በማስከተል ግን እንግዲህ አሁን እያየን ያለነው ነገር አለ። የንቅናቄው እድገት በተወሰነ ደረጃ እድገት አሳይቷል። ቀደም ባሉት ሰዓቶች ብዙዎቻችን በንቅናቄው ላይ የተለያዩ ነገሮችን ስናወራ ነበር። መሪዎቹን የምናማበት ሰፊ አጋጣሚ ነበር። እንቅስቃሴውን በአጠቃላይ የምንተችበት ሰፊ አጋጣሚ ነበር። ለምን እዛ ጋር አልተነዳም? ለምን እዚህ ጋር አልተተኮሰም? ተኝተዋል ወይ? ዲሴ እንዳዘርስ ነገር አሁን ታሪክ ሆኗል። እንቅስቃሴ እየተደረገ ያለው በዚህ እንቅስቃሴ ላይ ሁሉም የነጻነት ፈላጊ ሁሉም አግሮዳት ድጋፍ ማድረግ መቻል አለበት። ይሄን መልእክት ማስተላለፍ ፈልጋለሁ። በቀጣይ አሁን ኖርዲክ ሀገራት ያደረጉትን የሚመስል ተመሳሳይ መርሃ ግብር ሲዩዲ ላይ እናደርጋለን። በእርግጠኝነት በዚህ ባለፈው መርሃ ግብር ላይ የተሳተፉም ያልተሳተፉም ኢትዮጵያውያን በዚህ በመናዘጋጀው መርሃ ግብር ላይ አስተዋጽኦ እንደሚያደርጉ እምነት አለኝ። ሌላው ግን መነሻ ላይ ተረጋግሞ እንደተነገረው እኛ አካባቢ ያለውን መከዛቀዝ መፍትሄ ለማስገኘት በእኛ በኩል በራችን ክፍት ነው። ከማንኛውም ድርጅት ጋር ግለሰቦች ጋር መነጋገር እንፈልጋለን። ድረሱን እንወያይ፣ ችግሮቻችንን እንፈታ፣ ተጠናክረን የምንቀጥልበትን ነገር እናመቻች። አንድ ሁለት ነገሮችን መጥቀስ ይቻል ነበር። ከዚህ ጊዜ የነበሩ ችግሮች ያው ሁላችንም እንደምናውቀው የዚህ 1997ቱን አገራችን ውስጥ የነበረውን ንቅናቄ ተንተርሶ እኛም ሀገር ላይ ስዊድን ላይም በአክቲቭ በነበሩ ሰዎችና አክቲቭ በነበሩ ቡድኖች አካባቢ የነበረ መከፋፈል ነበር። በሌላ በኩል ደግሞ እንደው በእኛም ረገድ ህዝቡ ጋር የመድረስ ትክመቶች እንዳሉ እያየን ያለ ነው። እነዚህ ችግሮች አሁን ሀገራችን ላይ ካሉ ችግሮች አይደሉም። ስለዚህ ይሄንንም ቁጭ ብለን በአንድ ላይ እንፈታ የምንችልበት ሁኔታ እናመቻቻለን።
እናመሰግናለን። አቶ ዘለሌ ሰዓት አልፎብናል። Yeah.